Adams Radio Tabiano. Yes, Bastukan Katama, Jimmy Ganyo, YouTube Adams Radio Tabiano. In Astalin, Armachachin, Yish Yemitadamutut, Bistukon Katama, Yemiganyon, Yetu Piadams, Radio, Tabiano. Yetu Piadams Radio, Lothar Ud, Nta Itu Pian Sata Kutatar, Katotuara Sat, Iska, Sidisat, Basamanas Mandinatin FM Megat, Yemias Kalalfon, Yamarina Program, Ahun, Jamra.
ኢትዮጵያ ጎንደር ህዝባዊ ወያነ ሀርነት መራሹ መንግስት ላለፉት 25 አመታት በሰፊው አማራ ህዝብ ላይ ያደረሰውን ጭፍጨፋ ግድያ እስር ወከባ በመቃወም እንዲሁም ወልቃይት አማራ ነው ትግራይ አይደለም በማለት ዛሬ ሰሜን ኢትዮጵያ ጎንደር በዚህ ሰዓት ባይነቱ ለየት ያለ ጎንደርን ያንቀጠቀጠ ታላቅ ተቃውሞ ያስተናገደች ነው። ህዝቡ በራሱ አነሳሽነት የጠራውን ታላቅ የተቃውሞ ሰልፍ ለማስቀረት በብዙ ሺህ ተቆጠረ ያጋዚ ሰራዊት ልዩ ፖሊስ ፌደራል ፖሊስ ከሳምንት ጀምሮ ጎንደርን ቢወራትም የጀግኖቹ የጎንደርና የአካባቢው ህዝብ ከረፋዱ ጀምሮ ሰራዊቱን በመጣስ በሚያስደምም መልኩ ተቃውሞአቸውን ያሰሙ ነው። በሚያስደንቅ ሁኔታም ኮከብ የሌለበትን የኢትዮጵያ ሰንደቅ ዓላማ አብዛኛው ሰልፈኛ ያዘ ሲሆን ሰልፉንም ግርማ ሞገስ ሆኖታል። የጎንደሩን ወቅታዊ ሁኔታ እየተከታተልን አዳዲስ መረጃዎችን ወደ እናንተ እናደርሳለን። ሰላም እንደምናረፈዳችሁ የኢትዮጵያ ድምጽ ሬዲዮ ተከታታዮች የሳምንቱ ፕሮግራማችን ተጀምሯል። ወደ ሙዚቃ ግብዣ አድርገን እንመለሳለን።
Oh, ታመን አንገት ተናንቀረ
Natalia, when the fire crashes, while the sun is shining, I'll be there.
ሳል አብራም ነው ቆርጦብኝ ታሪክህና ደርሳን ታሪክህና ደርሳን ታሪክህና ደርሳን ቸቸቸቸ
አድማጮቻችን በመከታተል ላይ ያላችሁ እዚህ ከስቶኮልም የተላለፈውን የኢትዮጵያ ድምጽ ሬዲዮን ነው። የዛሬ ፕሮግራማችንን ቀደም ብላችሁ ለሰማችሁት በመግቢያ በሰሜን ኢትዮጵያ ጎንደር የተካሄደ ያለውን የተቃውሞ ሰልፍ አስመልክተና ጠር ያለ መግቢያ ወይም የሰልፍ እንቅስቃሴ ያሰምተናል። ዛሬ ምን ፕሮግራሞች አሉን በተጨማሪ የሚለውን ተመስገንና መብራት ዋሉ እንዴት ናችሁ?
እንደምን አላችሁ? እንደምን አለገነም? እንደምን ከረማችሁ? ውድ የሬዲዮ ፕሮግራማችን አድማጮች ሳምንት ተጠብቀን ይሄው እናንተ ለማየት ጓጉተን መጥተናል። ታሚ ፕሮግራማችን የሳምንት ፕሮግራማችን ምን ይመስላል?
መልካም እንግዲህ ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዘን ቀርበናል። በመጀመሪያ ግሩም አጠር ያለ የጎንደርን ሰላማዊ ሰልፍ በተመለከተ መግቢያ ቀርቦልን ነበር። ከዛ በማስከተል አሁን ከዚያም የተሰኘ ፕሮግራም በዮሴፍ ይቀርብልናል። ስፖርቱን በተመለከተ ሆላንድ እንደውላለን። እንደምታውቀው የስዊድን ወክሎ የተጓዘው የኢትዮጵያ ስፖርት ቲም ድልን አስመዝግቧል። በዛ ዙሪያ ጠለቅ ያለ መረጃዎችን እናገኛለን ብለን እናስባለን። የሳምንቱን አበይት ጉዳዮች መብራቱ አጠራጣር አርገት አቀርብልናል። የአቡነ ጴጥሮስን ታሪክም እንዲሁ እናቀርባለን። ሳምንታዊ ዜናም አለን። ባሳለፍነው ሳምንት በዚህ በስዊድን ሀገር የተደረገ የተቃውሞ ሰልፍም ነበርን። በዛ በተመለከተ ግሩም የስደተኛ ማህበር ሊቀመንበሩ ጋር እዚሁ ስቱዲዮ
በመገኘት ዙሪያ ተያያዥ ነገሮችንም እናነሳለን።
የብሩክ በረከት የሁድ ጨዋታም ፕሮግራም ይኖረናል። ከተቻለ ደግሞ ጎንደር በመደወል ጎንደር ያለውን
ተጨማሪ መረጃዎችን
እናቀርባለን።
ከራ ይደረጋል ማለት ነው።
ይሄን ይመስላል።
ያ አሁን ግን ግሩም እየሞከረ ያለ ነው። ያው ስቱዲዮውን የምናየው ነገር ነውና ግን ኔትወርክ እጅግ በጣም አስቸጋሪ የሆነበት ሁኔታ ላይ ነው ያለ ነው። ከዚህም ቀደም ትላንት ከትላንት ወዲያም በነበሩ ሂደቶች ላይ እንደዚህ አይነት ነገሮች ሊከሰቱ እንደሚችሉ ተቀድሞ የታወቀበት ሂደቶች ነበሩ። መንግስት ይሄን ነገር አፍኖ ለማስቀረት ከመያረጋቸው ጥረቶች ውስጥ የስልክ ኮሙኒኬሽን ወይም በሰዎች መገናኘት የሚችሉባቸው መንገዶች መዝጋት ነው። ግንስ ቴል ፕሮግራማችን እስከምንጨርስ ድረስ መሞከራችን አንተውም በቴክስትም ይደርሱ መልእክቶች አሉ። ምናልባት እነሱንም ምን ይመስላል ስሜቱ የሚለውን ነገር ለማሳየት በስልክም ቢካለም በቴክስት ይደርሱን መልእክቶች ለአድማጮቻችን ለማድረስ በየመሃሉን ሞክራለን። ያሉን ፕሮግራሞቻችን እነዚህ ናቸው። በዛ ያሉ ይመስላሉ። እንግዲህ ያጠራጥራ አድርገን
ግሩም ችግር የለም አሁን አስማሮም በሰላለ ነው። ለማንኛውም እስቲ ደጋግመን ሞክራለን። እስቲ መሸጋገሪያ ክላሲካል አድርገን እስከዛው ድረስ ወደ ዮሴፍ ፕሮግራም ወይ እንሻገራለን።
Thank you. እንደምን ሰነበታችሁ አድማጮቻችን? ይሄ ከዚህም ከዚያም የተሰኘው ክፍለ ጊዜ ነው። ለዛሬ ያለን ከዚህም ከዚያም ክፍለ ጊዜ ከዚህ ቀጥሎ ይቀርባል። ሲንጀር በመባል የሚታወቀውን የልብስ መስፊያ ስሜት ማሽን የፈጠረው እንደ አውሮፓ መቆጣጠር ጥቅምት 27 1811 ዓ.ም. በኒውዮርክ ከተማ የተወለደው አሜሪካዊ አይዛክ ሜሪት ሲንጀር ነው። አይዛክ ሜሪት ሲንጀር በ1851 ዓ.ም. እንደ አውሮፓ መቆጣጠር አሻሽሎ ያቀረበውን ዝነኛውን የልብስ መስፊያ ማሽን በሲንጀር ስዊንግ ማሽን ካምፓኒ በብዛት ማምረት ጀምሮ እንደ አውሮፓ መቆጣጠር 1860 ዓ.ም. ላይ 100 ሺህ የልብስ መስፊያ ማሽኖች በአሜሪካን ቤቶች ውስጥ ይገኙ ነበር። አይዛክ ሜሪት ሲንጀር ከሚደነቅበት አንዱ የልብስ መስፊያ ማሽኑ ሲንጀር ተፈላጊነቱን ጠንቅቆ በማወቁ በብዛት እንደ መሬትና በብዛት ለብዙ አሜሪካውያን በእዳ እንዲገዙ በማድረጉ በሚሊዮን የሚቆጠር ዶላር ጌታ ለመሆን በቅቷል። አይዛክ ሜሪት ሲንጀር የሞተው በእንግሊዝ ሀገር በቶርኪ ከተማ እንደ አውሮፓውያን አቆጣጠር በሐምሌ ወር 23 1975 ዓ.ም. ነው። አይዛክ ሜሪት ሲንጀር 25 ልጆች እንደነበሩት ተነግሯል። እውነት ቢሆን በዓለማችን ብዙ ጊዜ በስራቸው የሚደነቁ ሰዎች የጀርባ ታሪክ ሌላ ነው፣ የሚያስደንቅም ነው። አድናቂዎቻቸውና የሚያመልኳቸው ሰዎች መጥፎውን ነገር እንዲወራ የማይፈልጉ ይኖራሉ፣ ሊያስገርም አይችልም። አሜሪካዊ ዴቪድ ሳሙኤል ፔኪንባ ወይም በማቋላመጫ ስሙ ሳም የታወቀ የፊልም ዳይሬክተር ነበር። ዴቪድ ሳሙኤል ፔኪንባ ለፊልም ስራው መቃናት ቢያንስ በቀን 4 ሊትር ውስኪ እንዲቀርብለት ይጠይቃል። በወር 120 ሊትር ማለት ነው። ከአልኮል ሱሰኝነት ሌላ የዴቪድ ሳሙኤል ፔኪንባ ትልቁ ችግር የእንቅልፍ ጉዳይ ነበር። በቀን ቢያንስ 4 ሰዓት ያህል ይተኛል። የአልኮልና የእጽ ችግር የነበረበት ፔኪንባ በፊልም ተዋናይነትና ከስራ ባልደረቦች ጋር ከፊልም በስተጀርባ የማይታይ ትልቅ ጸብና አምባጓሮ ያስነሳ ነበር። ያም ሆኖ የተዋጣለትና በፈጠራ ችሎታ የሚደነቀው ፔኪንባ ፊልሞቹ ለተመልካቾቹ ይደርሳል። ፔኪንባ እንደ አውሮፓና ቁጥር በ1925 ዓ.ም. በፍሬንሶ በካሊፎርኒያ ተወልዶ በ1884 ዓ.ም. እንደ አውሮፓና ቁጥር በኢንግልውድ በካሊፎርኒያ ሞተ። የሞተበት ምክንያት በልብ ድካም እንደነበረ ተገልጿል። በምንኖርበት ዓለም በሃያኛው ክፍለ ዘመን በዓለም ውድ የሆነው የወይን አይነት በፈረንሳይ ሀገር የሚመረተው ቺፕሮር ግራንድ ክሩ በመባል የሚታወቀው ነው። የአንድ ጠርሙስ ቺፕሮር ግራንድ ቀይ ወይን ዋጋ በስዊድን ገንዘብ በክሮና ሲመተመን 133,000 ክሮና ነው። ያ በአሜሪካ ዶላር ሲመዘር 15,000 ዶላር ነው። እንደ አሜሪካዊ ቴሌቪዥን አቀራረብ በመድራችን በብዛት የሚጠጡ የመጠጥ አይነቶች ከአንድ እስከ 10 የሚከተሉት ናቸው። አንደኛ ውሃ፣ ሁለተኛ ኮካኮላ፣ ሶስተኛ ቡና፣ አራተኛ ቢራ፣ አምስተኛ ሻይ፣ ስድስተኛ ኤርማታ ኩቺን የተሰኘው ከፍራፍሬ የሚሰራ የመጠጥ አይነት ነው። ሰባተኛ የብርቱካን ጭማቂ፣ ስምንተኛ ቀይ ወይን፣ ዘጠነኛ ጂንና ቶኒክ፣ አስረኛ ሞቅ ያለ ፈሳሽ ቸኮላት ከማርሽሜሎ ጋር ነው። በሃያኛው ክፍለ ዘመን መግቢያ ላይ 62 ከመቶ የዓለም ወይን የሚመረተው በአውሮፓ ክፍለ ዓለም ነበር። ዛሬ ይህ ቁጥር በማሽቆልቆል 56 ከመቶ ያህል ወይን የሚመረተው በአውሮፓ ሲሆን ቀሪው በአውስትራሊያ፣ ላቲን አሜሪካ፣ ደቡብ አሜሪካና ሰሜን አፍሪካ ነው። ዳውራፓና ቁጣጣሪ 1940 ዓመተ ላይ የቀድሞ ሶቪየት ህብረት መሪ የነበረው ጆሴፍ ስታሊንና የቀድሞ የቻይና መሪ ማኦ ዜዱንግ በሶሻሊስት ሪዮት ዓለም ፍልስፍና የተጣመረ ጠንካራ ወዳጅነት ነበራቸው። በወዳጅነታቸው በስተጀርባ ግን ሌላ ምስጢር ነበር። በቀድሞ ሶቪየት ህብረት ላይ የነበረው ሰላይ የነበረው ኢጎር አታሜንኮ ባወጣው አስደናቂና ጆሮን ለማመን በሚያስቸግር ምስጢር የሚከተል ይገኝበታል። ጆሴፍ ስታሊን ስልጣን ላይ በነበረበት ጊዜ ሩሲያን ለመጎብኘት ወደ ሞስኮ ጎራ የሚሉትን የሀገር መሪዎች በእንግድነት በሚያርፉበት ቤት መጸዳጃ ቤት ሰገራቸውን የሚደብቅና የመጸዳጃ ቤት መቀመጫ እንደነበርና ሰገራቸው እንዲመረመር ለጸጥታ ልዩክ ለጸጥታ ክፍል ልዩ ተዛዝ ሲሰጥ ነበር። የሰገራቸውን በመመርመር ስነ ልቦናዊ ግምገማ ይደረግ ነበር። በመሪው ሰገና ውስጥ አሚኖ አሲድ ወይም ደግሞ ትራይፖፋን ከበዛበት መሪው ረጋ ያለ ሰው ነበር። በሰገራ ውስጥ ካልሲየም የተሰኘው ንጥረ ነገር እጥረት ካለ ግን መሪው ቀበዝባዛና የርጋታ መንፈስ እንደሌለው ይገመገም ነበር። ማኦ ዜቱንግ ሩሲያን እንደ አውሮፓውያን አቆጣጠር 1949 ዓመተ ምህረት በ10 ቀናት ጉብኝታቸው ከሰውነታቸው የሚወጣ ሰገራ በየቀኑ የርሲያ ጸጥታ ቡድን ሰብስቦ ይመረምር ነበር። የአዞ እንባያንባል አነጋገር የተለመደና ምናልባት ይህ አባባል ከየት መጣ ብላችሁ ልትደነቁ ትችላላችሁ። እንደሚነገረው አዞዎች ሰውንም ሆነ ማናቸውም ነገር ከበሉ በኋላ የውሸት አዘናቸውን በእንባ ይገልጻሉ። የልባቸውን ከደረሱ በኋላ ማለት ነው። ይህ አገላለጽ ከጥንታዊቷ ግሪክ እንደመጣ ይነገራል። ፈላስፋውና ደራሲ የነበረው ግሪካዊ ፕሉታርኮስ ከክርስቶስ በት በኋላ በ100 ዓመተ ምህረት ላይ ያዞችን ባህሪ በማጥናት አዞች በሰው ላይ ጉዳት ካደረሱ በኋላ የውሻት እንባያን እንደሚያነቡ ገልጾ ነበር። በ1300 ዓመተ ምህረት ላይ የፈረንሳይ ደራሲ ነበር ዣን ዴ ማንጀቪል በጽሑፍ ስራው ላይ ደራሲ ነበር በጽሑፍ ስራው ላይ የአዞ እንባ ትረካ የጽሑፍ እንደነበር የጽሑፍ ስራዎች ይመሰክራሉ። እንዲህ ብሎ ነበር፣ አገሪቷ ብዙ እባብ የሚመስሉ አዞች አሏት። ሰው ይገላሉ፣ ይበሏቸዋል፣ ከዛ በኋላ ለቅሷቸውን ይለቁታል። አድማጮቻችን ለዛሬ እንበረን ከዚህን ከዚያም ቀደም ብላችሁ ታዳምጡ የነበረነው በሌላ ጊዜ በሌላ ዝግጅት እስከምንገናኝ መልካም ሰንበት።
አድማጮቻችን በመከታተል ላይ የምትገኙት ከዚህ ከስቶኮልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። ቀደም ብለን ወደ አውሮፓ ያቀናው የስዊድን ፌዴሬሽን ሰዎችን ለማግኘት ከአምስተርዳም ወክረን እንግዲህ ረፋዶ ነው ተኝተዋል መሰለኝ ሁሉም አሁን አልመለሱም ወደ በኋላ ላይ መልሰን እናገኛቸዋለን። ያው ቀደም ብለን እናለው የኢትዮ ስዊድን ቡድን በሁለተኛ ዲቪዚዮን ዋንጫ አግኝቶ ቀጣይ አመት ጀምሮ በአንደኛ ዲቪዚዮን የሚጫወትበትን ምድል አመቻችቷል። ቆይታ ይኖረናል በዛ ዙሪያ። አሁን ግን ወደ ተመስገን ፕሮግራም እናልፋለን። ባለፈው ሳምንት ረፍታቸው ተሰበው የብፁዕ አቡነ ጴጥሮስን ታሪካ የተያዘ ፕሮግራም ያቀርብልናል። ወደዛው እናልፋለን።
ከ80 ዓመት በፊት ሐምሌ 22 1928 ዓመተ ምህረት ብፁዕ አባታችን አቡነ ጴጥሮስ ለሀገራቸውና ለሃይማኖታቸው ክብር ሲሉ በግፈኛው ጣሊያን በጥይት ተደብድበው በመገደል ሰማዕትነትን ተቀበሉ። በ1975 ዓመተ ምህረት በሰሜን ሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። ወላጆቻቸው እድሜያቸው ገና በወግ ለትምህርት ሳይደርስ ወደ ደብረ ሊባኖስ ገዳም በመውሰድ ባህታዊ ተድላት ለተባሉ መምህር አድራ ሰጧቸው። በዚያው ገዳም የንባብ ቤቱንና የዜማውን የትምህርት ደረጃዎች በሚያስገርም ሁኔታ ባጭር ጊዜ አቀላጥፈው በመጨረስ ገና በልጅነት የእድሜ ደረጃቸው ሶስተኛውን የቅኔ ትምህርት ጀምረው ባጭር ጊዜ ሙሉ ቤቱን ተቀኙ። ይህንን የቅኔ ትምህርት ለማስፋፋት በምዕራብ ጎጃም ሀገረ ስብከት ወደሚገኘው የቅኔ ትምህርት ማዕከል ዋሸራ ተሻግረው ለመምህርነት የሚያበቃውን ትምህርት ፈጽመው አስመሰከሩ። ከዚያም ከቅኔው አውድማ ጎጃም ወደ ዜማው አዝመራ ጎንደር ተሻገሩ። በዚያም እንደ ቅኔው ሁሉ እስከ ማስመስከር ባይደርሱም የዜማውን ትምህርት በአጥጋቢ ሁኔታ ቀጸሉ። ከጎንደርም በወቅቱ ወሎ ቦሩ ሜዳ ከተባለው ቦታ ላይ ወንበር ዘርግተው የመጻሕፍትን ሚስጥር በየአይነቱ ሲመግቡ ወደ ነበሩት ስመጥሩ መምህር አካለ ወልድ ዘንድ በመሄድ ዋና ዋናዎቹን የመጻሕፍት ትርጓሜዎች ትምህርቶች ማለትም ብሉያትና አዲሳትን ሊቃውንትን በብቃት አካሄዱ። ከዚህ በኋላ ልክ በ1900 ዓመተ ምህረት እዚያው ወሎ አማራ ሳይንት በተባለ ቦታ ወደሚገኘው ምስባከ ቅዱሳን ገዳም በመሄድ ወንበር ዘረጉ። በዚያው ቦታ ለ9 ዓመታት ያህል ቅኔንና መጻሕፍትን አስተማሩ። በዚያ አይነት በመማርና በማስተማር ራሳቸውን በእግዚአብሔር ቃል በሚገባ ከጎሰሙ በኋላ በ1909 ዓመተ ምህረት ወደ ደብረ ሊባኖስ ገዳም በመሄድ ሥርዓተ ምንኩስናን ፈጸሙ። ብዙም ሳይቆዩ ማዕረገ ቅስናን ተቀብለው ከወንበሩ አገልግሎት ጋር የቤተ መቅደሱን ተልእኮም ደርበው ያዙ። በ1910 ዓመተ ምህረት መምህር ኃይለ ማርያም ተብለው በወላይታ ሶዶ በሚገኘው ደብረ መንከራት ምሁር ኢየሱስ ገዳም ተሾሙ። በ1916 ዓመተ ምህረት እንደገና በዝዋይ ደብረ ምህረት ቅዱስ ገብርኤል ገዳም በመምህርነት ተሾሙ። በ1919 ዓመተ ምህረት ወደ አዲስ አበባ በመምጣት የመንበረ መንግስት ቅዱስ ማርቆስ መምህርና በቤተ መንግስት የግርማዊ ቀዳማዊ ኃይለ ሥላሴ አብንስሐ ሆኑ። የግብጽ ቤተክርስቲያን ከ1600 ዓመታት በኋላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በእውቀት መንፈሳዊ ከርሷ ተወልደው በቅፏ ውስጥ ባደጉ ኢትዮጵያውያን ጳጳሳት እንድትመራ ፈቃዷን ስትገልጽ ከተመረጡት አባቶች አንዱ በመሆን ግንቦት 18 ቀን 1921 ዓመተ ምህረት በእስክንድርያው መንበረ ማርቆስ ቤተክርስቲያን ማዕረገ ጵጵስናን ተቀበሉ። ከዓመት በኋላም አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ ተላዌ አሰሩ ለአቡነ ኢየሱስ ሞዓ ተብለው በያኔው መንዝና ወሎ አገረ ስብከት ተሾሙ። ሐምሌ 22 ቀን 1928 8 ወታደሮች በስተጀርባቸው 20 እርምጃ ርቀው ተንበርክከው በተጠንቀቅ ቆሙ። ወዲያው አዛዡ ተኩስ በማለት ትእዛዝ ሲሰጥ 8ቱም ተኩሰው መቷቸው፣ ግን በ8 ጥይት ሳይሞቱ ቀሩ። መሞታቸውንና አለመሞታቸውን ለማረጋገጥ ዶክተርን ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ከዚያም ሌላ ወታደር በ3 የሽጉጥ ጥይት ራስ ቅላቸውን መቶ ገደላቸው። እኔ ግን ኢትዮጵያዊ ነኝ፣ ኃላፊነቱ ያለብኝ የቤተክርስቲያን አባት ነኝ። ስለዚህ ሀገሬንና ስለ ቤተክርስቲያን ቆረቆራለሁ። እኔ ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ። ግን ተከታዮቼን አትንኩ። ሰማዕቱ ጽድቅ በሆነ ደማቸው አትሙ። አኩሪ በሆነ አባታዊ ኃላፊነታቸው ለሀገር ለቤተክርስቲያን ለወገን ሁሉ አለኝታቸውን አረጋግጠው ሐምሌ 2 ቀን 1928 ዓመተ ምህረት በሰማዕትነት አለፉ። በብፁዕነታቸው በፍርድ ችሎት ላይ እንዳሉ ህዝቡ ሁሉ ስለርሳቸው ያዘነ ሳለ መስቀላቸውን አውጥተው እየጸለዩ ህዝቡን ባረኩ። ወዲያው የሞታቸው ሰዓት መድረሱን አውቀው ሰዓታቸውን ከኪሳቸው አውጥተው ተመለከቱ። በዚህ ጊዜ ሁሉ ምንም ፍርሃት አይታይባቸው ነበር። የሞታቸው ፍርድ ያነብ የነበረው ኢጣሊያዊው ዳኛ ግን ይንቀጠቀጥ ነበር። ታላቅ ፍርሃትን በፊቱ ይታይ ነበር። የኢጣሊያ ፋሺስት በ1928 ዓመተ ምህረት በኢትዮጵያ ላይ የግፍ ጦርነትን ባነሳ ጊዜ ብፁዕ አቡነ ጴጥሮስ ከጦር ስፍራ ለመለየት ስላልሆነላቸው ቀዳማዊ ኃይለ ሥላሴን ተከትለው ወደ ሰሜን ጦር ግንባር ዘምተዋል። ፋሺስቱ በማይጨው የመርዝ ጦርነት ከማድረጉ የተነሳ ኢትዮጵያ ሰራዊት ሲበታተንም ከንጉሠ ነገሥቱ ጋር የተመለሱት አቡነ ጴጥሮስ ወደ ደብረ ሊባኖስ ሄደው ለሀገርና ለነጻነት መሞት ቅዱስ ተግባር መሆኑን ለሥላሴ አርበኞች በመስበክ ይታወቃሉ። አርበኞች አዲስ አበባን በሁለት አቅጣጫዎች ከሰሜናዊ ምዕራብና ደቡባዊ ምስራቅ አቅጣጫ ለመቆጣጠር ውጊያው በከፈቱበት ጊዜ የተማረኩት አቡነ ጴጥሮስ ለፋሺስት እንዲገዙ የኢጣሊያ መንግስት ገዥነትም አምነው አሜን ብለው እንዲቀበሉ ግፊት ቢደረግባቸውም እምቢኝ ለሀገሬና ለሃይማኖቴ ብለው ለሰማዕትነት ያበቃቸውን የሞት ጽዋ ተቀብለዋል። ቅዱስ ጳውሎስ ደቀ መዝሙሩ የሆነው ጢሞቴዎስ የተሰጠው አደራ በመጠበቅ ኃላፊነቱንና ግዴታውን መወጣት እንደሚገባው ሲገልጽ እቀብ ማህጸንትከ አደራህን ጠብቅ በማለት ነው። ጢሞቴዎስ በመምህሩ የተጣለበትን አደራ ለመወጣት የዚህ ዓለም ፈቃድ ሳያሸንፎ ተወጥቷል። የዓለማውያን ነገስታት ማዋከብ ድብደባ አደራውን እንዳይወጣ አላደረገውም። የአቡነ ጴጥሮስም የሰማዕትነትም ጉዞ መነሻው መድረሻው የእነዚህ አባቶች አርአያ ፍኖት ነው። ለሀገራቸው ለወገናቸው እስከ መጨረሻው ሰዓት ድረስ እውነቱን ከሐሰት በመለየት ለህዝባቸው የሰጡት ምስክርነት የተጣለባቸውን አደራ ከመወጣት ነው። አለቃ ተጠምቀ የተባሉ ቅድስናን ከሊቅነት ጋር አስተባብሮ የያዙ የቅኔ መምህራቸው አንድ ቀን ንጹህነታቸው ተጠርተው የሚከተለውን አደራ ቃል ያስተላልፋሉ። ኃይለ ማርያም፣ አንተ ወደፊት ጳጳስ ትሆናለህ። በወቅቱም ማረመኔ በዚህች ሀገር ይሰለጥናል። ታዲያ እኔ አንተ ለነፍስ ሳትሳቀቅ በሰማዕትነት እለፍ። ሰማዕትነት ክፍልህ ነው፣ አደራ። ሐዋርያው ቅዱስ ጢሞቴዎስ የመምህሩን አደራ ቃል በመያዝ እስከ መጨረሻው እንደጸናው ብፁዕነታቸውም የመምህራቸውን ቃል ያደራ ቃል በሰማዕትነት አተመው ጠበቁ። አንዲትም ቀንና ሰዓት ከሞት ሳይሸሹና ሳይደበቁ ለሀገራቸው ለቤተ ክርስቲያናቸውና ለሕዝባቸው ሲሉ ሞትን ተጋፈጡ። የሰማዕትነትን ጽዋም ተቆነጩ። የዚህ ምንጩ አደራ ነው። ብፁዕ አቡነ ጴጥሮስ ቤተ ክርስቲያን በአደራ የሰጠቻቸውን ኃላፊነት ለመወጣት ሕዝበ ክርስቲያኑን በጸሎታቸው እየደገፉ በትምህርታቸው እያበረቱ አስተዳድረዋል። ብፁዕ አቡነ ጴጥሮስ ሕዝብ ቀስቅሰዋል፣ ራስዎም አምጸዋል፣ ሌሎች እንዲያምጹ አድርገዋል በሚል ወንጀል ክስ ፍርድ ቤት ቀረቡ። ችሎቱ ተሰይሞ ሲቀርብ ዳኛው ካህናቱም ሆኑ የቤተ ክህነቱ ባለስልጣናት ጳጳስ አቡነ ቄርሎስም የጣሊያን መንግስት ገዥነት አምነው አሜን ብለው ሲቀበሉ እርስዎ ለምን አመጹ? ለምን ብቻውን አፈንጋጭ ሆኑ? ሲሉ ጠየቋቸው። ብፁዕ አቡነ ጴጥሮስ በቆራጥነት አቡነ ቄርሎስ ግብጻዊ ናቸው፣ ስለ ኢትዮጵያና ስለ ኢትዮጵያውያን የሚገዳቸው ነገር የለም፣ እኔ ግን ኢትዮጵያዊ ነኝ፣ ኃላፊነት ያለብኝ የቤተ ክርስቲያን አባት ነኝ። ስለዚህ ስለ ሀገሬና ስለ ቤተ ክርስቲያኑ ቆረቆራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁትን አድርጉ፣ ግን ተከታዮቼን አትንኩ በማለት ሕያው በሆነ ቃላቸው መለሱ። ሰማዕተ ጽድቅ በሆነ ደማቸው አተሙ። አኩሪ በሆነው አባታዊ ኃላፊነታቸው ለሀገር፣ ለቤተ ክርስቲያን፣ ለወገን ሁሉ አለኝታነታቸውን አረጋግጠው በሰማዕትነት አለፉ። ያሬድ ሹመቴ እንደጻፈው
አድማጮቻችን በመከታተል ላይ ያላችሁት ኢትዮጵያ ድምጽ ሬዲዮ ነው። ወደ ተለያዩ ቦታዎች ስልክ እየደወልን ነበር። እንግዲህ ስልክ መስመሮች ብዛት አስቸጋሪ ሆነዋል። ለማንኛውም እንደደረሰን መረጃዎችን ወደ እናንተ እናደርሳለን ከዜናም በኋላ ቢሆን ማለት ነው። እስከ ዜና መዳረሻ ድረስ የተለያዩ ፕሮግራሞችን ለማቅረብ እንሞክራለን። የተለያዩ ነጥቦችን እናነሳለን። ምን ነጥቦችን እናያለን መብራቱ።
አዎ በየሳምንቱ አብይ ክንውኖች በኢትዮጵያ ውስጥ ያሉትን ማየት የምንችልበት ሁኔታ አለ። ግን ይሄ በዋናነት አሁን ለኢትዮጵያ ውስጥ ያለው ትልቁ ሙቀት ጎንደር አካባቢ ይመስለኛል፣ ወረሚያን ጨምሮ። እና ከዛም ቦታ ላይ ያው ቀደም እንዳልነው ስልክ መገናኘት እጅግ በጣም አዳጋች እየሆነብን ያለ ነው። የተለያዩ መረጃዎችን ለማግኘት ነው እየሞከር ነበር፣ ግን በተለያዩ ሚዲያዎች በመጠቀም ሰዎች መልእክታቸውን ወደዚህ እየላኩ ይገኛሉ። ከነሱ መካከል አንድ በቅርብ ሰዓት ላይ ደረሰ መልእክት ነበር። ምናልባት ለአድማጮቻችን ያን ነገር ማቅረብ እንችልና ሰዎችም ስሜታቸው መጋራት ቢችሉ ደስ ይለኛል። ምንድነው የሚለው? ጎንደር ቤቱ የቀረ ህዝብ ያለ አይመስልም። ኔትወርክ ተቸግረናል። የወያኔ ጸጥታ ኃይል ወታደሩም ጭምር እየሸሸ ነው። ለመቁጠር የሚያታክት ጠመንጃ የታጠቀ ገበሬ እየፎከረ እየሸለለ እየተቀላቀለ ነው። በእኔ በኩል ማመን አቅቶኛል። የወያኔ ባንዲራ ለዘር እንኳን አይታይም። ንጹህ ኢትዮጵያ የክብር ባንዲራ ብቻ ነው ያለው፣ አረንጓዴ፣ ቢጫ፣ ቀይ። ህወሓታዊ ኢህአዴግ ከአካባቢው ያለ አይመስለኝም። የታጠቀ ኃይሉን በፍርሃት ተውጦ መሸማቀቅ ፊታቸው ላይ ይነበባል። ከጎንደር ብቻ ሳይሆን ከመላው ኢትዮጵያ የገቡ ወጣቶች አሉ። ከኦሮሚያ የተቀላቀሉ ልጆች ማግኘት ችለናል። በጣም የሚገርመው ጎንደር ውስጥ ይህን ያክል ወጣት ነበረን ያስብላል። እጅግ ብዙ ህዝብ ነው የወጣው። የድልድል የሚያደርገው ደግሞ የአማራ ህዝብ ለነጻነቱ የማንንም ይሁንታ ለመጠየቅ ያላሳየው ቆራጥነት እና የነጻነት ጥማት ደረጃው ከመሆኑም በላይ ሙሉ ታጥቆ በሚገባው ቋንቋ ለመናገር አስጠንቅቆ ያለው ማረጉ ነው። አማራ አስመሰከረ። ህወሓታዊ ኢህአዴግ እኮ ድሮም ይህን ህዝብ ማስፈራራት እንጂ አቅም የለውም። ሲይዙት ጭብጥ ሙሉ ነው። ወያኔ እየተጫወተችብን ያለው አይጥ ሆና ያለ እንደ አንበሳ በማሳየት ነበር ስታስፈራራ ይኖሮቹ። ሰልፍና ጥያቄዎች በመላው አማራ የወያኔ ይሁንታ ሳይጠብቅ ይቀጥላል። በነገራችን ላይ ታጠቁ ወጣቶች ቦታ ይዘውም የሚሆነውን እየተጠባበቁ ነው። ከተኮሱ እንተኩሳለን ብለዋል የሚል መልእክት አድርሶን ነበር። እና ምናልባት በስልክ አግኝተናቸው ሙሉ ስሜቱን ከነሱ መቀበልና ማየት ብንችል የተሻለ ስሜት ማየት እንችል ነበር። ስሜቱን
ለማየት ሞክረናል፣ ግን በተለያዩ ማህበራዊ መድረኮች አሁንም በተለያዩ አጫጭር ቪዲዮዎች እየወጡ የምታየው ነገር በጣም ድባቡ ፍጹም ይገርማል። ያ ሁሉ ሰራዊት ዙሪያውን እየጠበቀ ያ ሁሉ ሰራዊት በተለያየ መንገድ ከፖሊስ ልዩ ኃይል ወታደር የተለያየ ጸጥታ ዘርፎች አሉ። እነሱ ሁሉ ተሳታፊ ሆነው ምንም ማድረግ ያልቻሉበትን ነገር ነው። በጣም የሚገርም ድንቅ ትዕይንት ነው። እውነት በጣም ነው ቃላት ያጥረኛል። ምልህ በእንደዚህ አይነት ሁኔታ መሳሪያን የታጠቀ ኃይል እንገልሃለን፣ ሌሊት በር መንገድ ሲዘጋ የነበረን ሁሉ ጥሰ በ10 ሺ የተቆጠሩ ሰዎች ናቸው አሁን አደባባይ ላይ የሚገኙትና እነሱ ያን ያህል ድፍረት ማሳየታቸው ኢትዮጵያውያን ምን ያህል በቀኝ ማለታቸውን ዘመን ቁልጭ አድርጎ የሚያሳይበት ሁኔታ እንዳለ ነው የምረዳው።
ያ የኔ ያን ብቻ አይመስለኝም። በጎንደር የአማራ ክልል ውስጥ ያሉት ልዩ ኃይልና አካባቢ ሚሊሻውም ህዝባዊ እንቢተኝነት ወይም የህዝቡን ጥያቄ የተጋሩበት ስሜትም አለ። አንድም በወያኔ ስርዓት ውስጥ ለመጀመሪያ ጊዜ እንደዚህ አይነት ጠንከር ያለ የተቃውሞ ከታጠቁት ማህበረሰብ አካላት ውስጥም ሲደርስበት ይሄኛው ካለፈው 25 ዓመታት ውስጥ ከፍተኛ ይመስለኛልና ያም ጭምር ነው ለወደዚህኛው እንትን ያመጣውም። ከሰሞኑም ካሳለፍነው ሳምንት ውስጥ በዜና ሂደት ውስጥ ያየናቸው እንትኖች አሉ። ከመንግስት ከበላይ አካላቶች ቀጥተኛ ትእዛዝ መጥተው በጎንደር ተሰማርቶ የሚገኘው መከላከያ ሰራዊት ያሳየበት ያንን ነገር ሪስፖንድ ወይም ሪአክት ያደረግበት መንገድ ካየኸው ህዝባዊ ጥያቄው ሞር ወደ ሰራዊቱም እየተሰራጨና እየገባ እንደሆነ ነው የሚያሳየው። ያም ስሜት አለ። ሲቀጥል ደግሞ በጎንደር አካባቢ የታየው ቁርጠኝነት ግን ከሁሉም በላይ ትልቅ ድርሻውን ወይም የአንበሳው ሚና የሚጫወተው ፓርቲ መስለኛል። ቁርጠኝነት ነው እንግዲህ በቃኝ ነው። አሁን የማንንም እስከዛሬ ድረስ በህገ መንግስቱ ይፈቅድላቸው ማናቸው ነው መንገዶች ተጠቅመው ስንትናቸውን ጥያቄያቸውን ለማቅረብ ሞክረዋል። መንግስት እንደ መንግስት ሳይሆን እንደ ሰፈር ወንበዴ በህጋዊ መንገድ ሳይሆን በማጭበርበር በተለያዩ መንገዶች ይህንን ነገር ህጋዊ ጥያቄውን ለማስቀየስ ሲሞክር ነበር። ግን ህዝቡ በቃኝ ብሎ ከወጣ በኋላ ምንም አይነት ነገር እንደማይመልሰው ነው ያሳየው። የቀደሙት ነፍሳቸውን ይማርና የሞት ነፍስ ይማር ይባላል። በሰማይ ቤት ፍርዱ ቢጠብቃቸውም ጠቅላይ ሚኒስትር መለስ ዜናዊ ያሉት ነገር አለ። ህዝብ ከሸፈተው ሰራዊት አያቆመውም ብለዋል። ይህም አንዱ መገለጫ ነው። የኢትዮጵያ ህዝብ በወታደር ወይም በመሳሪያ ኃይል የሚቆም አይደለም። ህዝብ ምንድነው? ደራሽ ወንዝ ነው፣ ጠርቦ ይሄዳል። እና ይሄና የስሜት በጥቂቱም ጎንደር አካባቢ ያየን ነው። ይሄ ነገር ደግሞ በሁሉ መላው ኢትዮጵያ ኢትዮጵያዊነት እስከሚነግስ ሰብአዊነት እስከሚጠበቅ ድረስ የሚቀጥል ይመስለኛል። ኦሮሞዎችም የሚከተልበት በኦሮሞም ዙሪያ ያለው ወይም ከዚህ በፊት ተነስተ የነበረው
ተቃውሞ
በአሁን ባሳለፈው ሳምንት በተለይ በኦሮሚያ ክልል በምዕራብ አርሲ በሐረርጌ ቦረና እና በአካባቢው ወረዳዎች ከተሞች ተቃውሞ አገርሽቶ የቀጠለበት ሂደት ነው ያለው። በቦረና ዞን ሚዮ ወረዳ ሂዲሎካ ከተማ አርሲ ሮቤ
በተለይ ባርሲ የነበረው ነገር ነው ተስተውሶን ቪዲዮዎቹን ሳይ በቀጥታ ሚሊቴ ወደ ህዝቡ በቀጥታ ሲተኩስ ያየነበት ቪዲዮ በቀጥታ ተለጥፎ አይተናል በተለያዩ ሚዲያዎች።
በዚህ ተቃውሞ ላይ የሚገርም የአጋዚ ሰራዊት ከህዝብ ጋር እንደተጋጨ አንተ እንደተው አሳይቷል። ከዚሁ ከተያዘ መረጃ ሪሃና አህመድ የተባለች የኩምቡልቻ ኮሌጅ አንደኛ አመት ተማሪ በአጋዚ ወታደሮች በጉራዋ ከተማ መገደሏ ቀደም ሲል የነበሩትን እንትን ይሄ ተቃውሞ ስሜት በጨለንቆ ባህሮማያ በአዋዳይ የነበረው ተቃውሞ ሂደት በከፍተኛ ሁኔታ ጨምሮ እንደሄድና ህዝቡ ምሬቱን የበለጠ እንዲያሳየ እንትን ያደረገውና ይሄ ነገር የሚቀጥል ይመስለኛል። ከዛም ሳንወጣ ያው የሀብታም ጉዳይ አለ። በዚህ ባሳለፍነው ሳምንት ውስጥ የሀብታም ጉዳይ ባለፈው ማክሰኞ ለከፍተኛው ፍርድ ቤት ለማየት ቀጠሮ ሰጥቶ ነበር፣ ግን በሚገርም ሁኔታ ቀጠሮውን ለሚቀጥሉት ማራዘሙ ነው እየተጠየቀ ያለው የመዳን ጥያቄ ሆኖ ሳለ ፍርድ ቤቱ ግን የመረጠው በአቃቢ ህጎች የሚቀርበውን እንትን የህግ ማብራሪያ ነው መከላከያ እንትን ማብራሪያ እንዲሰጡ ነበር። በፊት ቦታው ላይ የነበሩ ሰዎችም መረጃው ማግኘት እንዲቻል ነው ባለፈው ጊዜ ተጠይቆ የነበረው የቃል ማብራሪያ እንዲሰጡ ነበር። አሁን ላይ ግን ተጨማሪ ቀጠሮ የሰጡበት በጽሁፍ እንዲያቀርቡ ነው። ይሄ ምን ያክል ህገ ወጥነት ኢትዮጵያ ውስጥ እንዳለ እና
ሀብታም ያለው መተመለከተ ምን እዚህ ለመጨመር ነው እዚህ በስዊድን አካባቢ የሚኖሩ ኢትዮጵያውያን ባለፈው ጊዜ ለአንዳንድ ነገሮችን ለመርዳት ገንዘብ የተሰባሰበ ነበር እና ያንን ገንዘብ ተሰባስቦ ለቤተሰቦቹ እንዲላክ ተደርጓል። ወደ 25000 ስዊድሽ ክራውን ተሰብስቦ ለቤተሰቦቹ ገቢው ተደርጓል። እዚህ አጋጣሚ ለመጥቀስ ያህል
ያው እንሳና መስግና እንዳልፈን በማንኛውም የኢትዮጵያ ትግል ሂደት ውስጥ በተለይ በስዊድን ሀገር ውስጥ ያለው ኢትዮጵያዊም ያድርገው ታላቅ ተሳትፎ ቀላል የሚባል አይደለም። ይሄ ነገር ደግሞ አሁን በተለይ ደግሞ ከዚህ በፊት ከነበረው ከማናቸው ሁኔታ በተሻለ መልኩ ጠንክሮ መቀጠል ያለበት ጊዜ ላይ ነው ያለነው። ግን ይሄ ከሀብታሙ ሳንወጣ እጅግ በጣም ልቤን የሰበረኝ እጅግ በጣም ያዘንኩበት ኢትዮጵያዊነት ይሄን ያክል ደረጃ ወርዷል ወይም ኢትዮጵያዊነት ይሄን ያክል መሆን የሚያንት የሚልበትን ስሜት የፈጠረብኝ ነገር አለና ምንድነው ሀብታሙ ከጉዳዩ በኋላ የተናገረው ቃል ነው። በህመምና በሲቃ ውስጥ ሆኖ ያወጣቸው ቃላቶች ናቸውና ሊጠይቁት የሄዱት ያው ሁሉ ጊዜም ከታመመ ሆስፒታል ከገባ ጊዜ ጀምሮ አጠገቡ ከባለቤቱ የማይለየው ዳንኤልና ጋዜጠኛ ኤልያስ በሄዱበት አጋጣሚ በህመም ውስጥ ሆኖ የተናገራት ቃል አለች። ምናልባት እኔንም እንዳሳዘነኝ ወይም እኔ ስሜቴ እንደነካው ይሄን ሬዲዮ የሚያዳምጡ ሰዎችም ቢጋሩኝ ብዬ ነውና ያለው ምንድነው ለኔ ከሀገር ወጥቼ እንዳልታከም እዚህ በኢሃዲግ የተጨከነብኝ የውክልና ሞት ስለተፈረደብኝ ነው። በኔ ላይ እየተፈጸመ ያለው ግፍ በኔ ብቻ ሳይሆን በሚሊዮኖች ላይ ያነጣጠረ እንደሆነ ይገባኛል ነበር ያለው። እሱ ስለ እውነትም እንደሚሰራበት ደባ ሀብታሙን ግን በህይወት ይኖራል አልጠፋም። ይህ ፈጣሪ የተጣለ ተስፋችን ነው በፈጣሪ እንጠበቃለን ነው ለሀብታሙም እግዚአብሔር እድሜ ሰጥቶን መጨረሻውን ማየት እንደምንችል እንመኛለን። ለቤተሰቦቹም እንግዲህ ጥንካሬ እንዲሰጣቸው ነው ተስፋ አረጋለሁ። ህመሙ የጸና ቅጣቱም የበዛ ቢሆንም በስተመጨረሻው ነጻ እንደሚወጣ እንመኛለን። ያለን ሂደት ደግሞ እየተከታተልንም ለሬዲዮ አድማጮቻችን
እናቀርባለን። ያለውን ነገሮች እየተከታተልን እናቀርባለን። አሁን በዚሁ አጠር ያሉ ዜናዎችን እናቀርባለን። 11 ሰዓት ከአንድ ደቂቃ ሆኗል። አድማጮች የሳምንቱ አጠር ያሉ ዜናዎች ቀጥለው ይሰማሉ። ሰባት የቤተሰብ አባላት በምግብ መመረዝ መሞታቸው ተነግሯል። በኦሮሚያ ክልል ባርሲ ዞን በሮቤ ወረዳ ሰባት የአንድ ቤተሰብ አባላት በምግብ መመረዝ ምክንያት መሞታቸውን የክልሉ ፖሊስ ሐሙስ አስታውቋል። የልጆች እናት የሆኑትና ስማቸው አልተጠቀሰው ማወራ በከተማው ከሚገኝ አንድ ሱቅ የገዙት ነጭ ዱቄትና እርሾ ለቤተሰብ አባላት ሞት ምክንያት መሆኑን የክልሉ ባለስልጣናትን ዋቢ በማድረግ የመንግስቱ የመገናኛ ብዙሃን ዘግበዋል። የልጆቹ እናት ዱቄቱን በእርሾ አዘጋጅተው አብኩተው ካደሩ በኋላ በተረፈው እርሾ የጋገሩትን እንጀራ ተመግበዋል የተባሉ ስድስት የቤተሰብ አባላትና አንድ የጎረቤት ልጅ ሊሞቱ መቻላቸው ተገልጿል። ይሁንና በእለቱ የቤተሰብ አባወራና የቀበሌ ሊቀመንበር የሆኑት አቶ ፎአድ ወደ መኖሪያ ቤታቸው አምሽተው መግባታቸውና ራታቸውን ባለመብላታቸው ካደጋው ሲተርፉ ሊተርፉ መቻላቸውን የወረዳው ፖሊስ አስታውቋል። ካደጋው የተረፉት አባወራ ቤተሰብ አባላት ሲያጣጥሩ በመስማታቸው ወደ ሆስፒታል ለመውሰድ ቢሞክሩም የቤተሰብ አባላት ሊተርፉ አልቻሉም። በተያዘ ዜና ማርሲሮቤ ከተማ ከሚገኝ አንድ ሻይ ቤት ምግብ ተመግቧል የተባሉ 46 ሰዎች በጠና ታመው ሆስፒታል መግባታቸውና ከህክምና በኋላ ወደ ቤታቸው መሄዳቸውን ባለስልጣናት ገልጸዋል። የኮሮኔል ደመቀ ፍርድ ቤት ወደሚቀጥለው ሳምንት መዛወሩ ተነግሯል። የኮሮኔል ደመቀ ፍርድ ቤት ጉዳይ ወደሚቀጥለው ሳምንት መዛወሩ ተገለጸ። የጎንደር ህዝብ በነቂስ በመጣት ኮሮኔሉን እንዲፈቱም ጠይቋል። የመረጃና የደህንነት መስሪያ ቤቱ ለጎንደር ከፍተኛ ፍርድ ቤት ተዛዝ በመስጠት ጉዳዩ በፌደራሉ ከፍተኛ ፍርድ ቤት እንዲታይ እንደወሰነም እየተነገረ ነው። ኮሮኔሉ ፍርድ ቤት በአካል ያልቀረበ ሲሆን ምክንያቱ በሚመለከተው አካል ያልተገለጸለት የጎንደር ህዝብ ለሰዓታት በፍርድ ቤቱ ዙሪያ ሆኖ ሲጠባበቅ እንደነበረም ለማወቅ ተችሏል። ከጧት ጀምሮ ኮሮኔሉ በሚገኝበት የአንገረቦይኔ ቤት አንስቶ እስከ ከፍተኛው ፍርድ ቤት ድረስ መንገዶች በህዝቡ ተሞልተው እንደነበርና ከቀጠር በኋላም በተለይ በከፍተኛው ፍርድ ቤት አካባቢ በብዙ መቶች የሚቆጠሩ ነዋሪዎች ምላሽ ለማግኘት ሲጠባበቁ መዋላቸው ተናዋሪዎች ተናግረዋል። ኮሮኔሉ በይፋ ክስ እንደቀረበባቸው ሳይገለጽ በፍርድ ቤት ጉዳያቸው እንደሚታይ መረጃ የደረሰው ህዝብ ከጠዋት ጀምሮ ወደ ከፍተኛው ፍርድ ቤት የተጓዘ ቢሆንም ስለሁኔታው ምላሽ የሚሰጥ የመንግስት አካል በወቅቱ አልነበረም። በረሃብ አድማ ላይ የሚገኙት እና አቶ በቀለ ገርባ ራሳቸውን ከሳቱ በኋላ በፈሳሽ ምግብ ግሉኮስ ተተክሎላቸዋል። አቶ በቀለን ገርባን ጨምሮ ሌሎች 9 የፖለቲካ ድርጅት መሪዎች ለቀነት ያካሄዱትን የረሃብ አድማ ተከትሎ ራሳቸውን የሳቱ ሲሆን ወደ ሆስፒታል ሳይወሰዱም የእስር ቤቱ የህክምና ክፍል በእያንዳንዳቸው እጅ ላይ ፈሳሽ ምግብ ግሉኮስ እንዳረገላቸው ታውቋል። ያቶ ደጀኔ ጣፋ ባለቤት የሆኑት ወይዘሮ አሰለፈች ሙላቱ እንደገለጹት ስረኞቹ ለሳምንት ያህል ምግብ ባለማብላታቸው ራሳቸውን መሳታቸውና ወደ ሆስፒታል ሳይወሰዱ ግሉኮስ እንደተደረገላቸው ተናግረዋል። ስረኞችን ለአመጽ ያነሳሳሉ በሚል ጨለማ ቤት ውስጥ የተወረወሩት ስረኞች ያያያዛቸው ሁኔታ እንዲለወጥ በተደጋጋሚ አቤት ሲሉ ቀይተዋል። የራባ አድማውን ያደረጉት አቶ በቀለ ገርባ፣ ደጀኔ ጣፋ፣ ፍቅረ ማርያም አስማማ፣ ብርሃኑ ተክለያሬድ፣ ማስረሻ ታፈረ፣ ደጀኔ ጣፋ፣ አዲሱ ቡላላ፣ ዮናታን ተስፋይና ጉርሜ ሳያና ናቸው። በአዲስ አበባ የኮሌራ በሽታ መስፋፋቱን ተከትሎ ከ800 የሚበልጡ የምግብና የመጠጥ አገልግሎት መስጫ ተቋማት ተዘግተዋል። በአዲስ አበባ ከተማ በመስፋፋት ላይ ያለውን የኮሌራ በሽታ ስርጭት ተከትሎ በመዲናይቱ የንጽህና ጉድለት ታይቶባቸዋል የተባሉ ከ800 በላይ የምግብና የመጠጥ አገልግሎት መስጫ ተቋማት ተዘግተዋል። የከተማው ጤና ቢሮ ጉዳዩ ከሚመለከታቸው አካላት ጋር ባካሄደው ዘመቻ በታሸጉት አገልግሎት መስጫ ተቋማት ውስጥ ሲሰሩ የነበሩ በርካታ ሰራተኞች በበሽታ ተይዘው መገኘታቸውን የአዲስ አበባ ጤና ቢሮ ገልጿል። ከአንድ ወር በፊት በአዲስ አበባ ከተማ የተከሰተው በሽታ አሁንም ድረስ በመሰራጨት ላይ ሲሆን በርካታ ነዋሪዎች ወደ ህክምና መስጫ ተቋማት በመሄር ላይ ናቸው። በከተማው ያለው የንጹህ መጠጥ ውሃ አቅርቦትና የንጽህና መጓደል ለበሽታ መሰራጨት ምክንያት መሆኑን የጤና ባለሙያዎች በመግለጽ ላይ ቢሆኑም የከተማው ውሃና ፍሳሽ ባለስልጣን የውሃ ጥረቱን ለመቅረፍ ጥረት እያደረገ መሆኑን በመንግስቱ የመገናኛ በኩል አስታውቋል። እንዲዘጉ እርምጃ ከተወሰደባቸው ከ800 በላይ ምግብ ቤቶችና የመጠጥ አገልግሎት መስጫ ተቋማት በተጨማሪ ተመሳሳይ ችግር ታይቶባቸዋል የተባሉ ከ4000 በላይ አገልግሎት መስጫ ተቋማት ማስጠንቀቂያ እንደተሰጣቸው ለመረዳት ተችሏል። አርማጆቻችን የሳምንቱ አበይት ዜናዎች እነዚህ ነበሩ። አሁን መረጃ ወደ ጎንደር ደውለን ቀደም ወቀጣ ማግኔት አልቻለም። ይሁንና ከኢትዮጵያ ሳተላይት ቴሌቪዥን በሰበር ዜና ያቀረበውን እንዳለን አሰማችኋለሁ። You got me.
ተመልካቾቻችን ቀድሞ የመንግስት የታጠቁ ኃይሎች የከበቡትን የጎንደር መስቀል አደባባይ ህዝቡ ሰብሮ በማስለቀቅ የተቃውሞ ትይንቱን እያካሄደ ነው። በጎንደር ሲጠበቅ የነበረውና በመንግስት የተከለከለው የተቃውሞ ሰልፍ ዛሬ ጧት ተጀምሯል። በመከላከያ ሰራዊት ሽፋን በልዩ ኃይልና በፌደራል ፖሊስ ዙሪያውን በተከበበው የጎንደር መስቀል አደባባይ በአስር ሺዎች የሚቆጠሩ የጎንደር ነዋሪዎች ተቃውሟቸውን ያሰሙ ነው። ከጧቱ 12 ሰዓት ጀምሮ ወደ አደባባይ ያመራው ህዝብ የወልቃይት ማንነት ይመለስ፣ ወያኔ በቃው፣ የኦሮሞ ህዝብ ላይ እየደረሰ ያለው ግድያ ስቃይ በአስቸኳይ ይቁም የሚሉና ሌሎች መፈክሮችን ያሰማ መስቀል አደባባይ ደርሷል። የመንግስት ኃይሎች ከህዝቡ ቁጥር ባልተናነሰ በአከባቢው ሰፍረዋል። ከቤተክርስቲያን መልስ የህዝቡ ቁጥር ይጨምራል ተብሎ ይጠበቃል። ጎንደር ዛሬም በተቃውሞ ተጥለቅልቃለች። አሁን መስቀል አደባባይ ሞልቷል። በብዛት ሰው ወጥቷል።
ይሰማኛል
ድምጽ ይሰማኛል ከጀርባ
ለኔ
ይሰማኛል ምን ይሰማ መፈክር ምንድነው?
እስቲ ንገረን በዝርዝር
እንዴ ሁኔታ የተቀያየረ? በቃ በየአካባቢው ሰው ሁሉ ተሰብስቦ አረንጓዴ ቢጫ ቀይ ባንዲራውን ይዞ በሚገርም ሁኔታ ታዲያ የሚገርም ነገር ነው።
እስቲ ድምፅ እንስማው።
አይ አካባቢ ወጣቱ ፋይሎቹ ጎን ለጎን ተሰው ምንም ነገር ክፍል ለበጣው ማልሞከሩ ነው። በሰላም በስራ ጃው የተገናኘ አሁን ወደታች ሄደ ነው። የቀበሌ 18 አካባቢ የነሲር አካባቢ ደግሞ አሁን ወደዚህ የመጣ እየተገናኘ ነው። ከቀበሌ 18 ይሄ ቀበሌ 18 ቀበሌ 16 ቀበሌ 15 ከይፋ የነሳ አካባቢ አሁን ደግሞ እየመጣ አብረን ተገናኝተን ይቻል በቃ ተጠማ ተጠቅልካለች ሁዋ ፍሌባ ወያኔ ሌባ ይሄዱ ተባርቆ ኢትዮጵያ አትፈስም
ጤናይስጥልኛ አድማጮቻችን ተመልሰን መተናል። ቀደም ቃል እንደገባ ነው መሰረት አሁን ላይ በአውሮፓ እየተካሄደ ያለው ኢትዮጵያኖች የስፖርት ፌስቲቫል 14ኛ ጊዜ እየተካሄደ ነው። በሆላንድ ዘ ሄግ ከተማ እየተካሄደ ነው። በዚህም ዝግጅት ላይ በአንደኛ ዲቪዚዮን ይጫወት የነበረው የስዊድን የስፖርት ቡድን ሁለተኛ ዲቪዚዮን ይጫወት የነበረው የስዊድን ስፖርት ቡድን ዋንጫ አትላንትን ማሸነፍ ችሏል። እሱንም በተመለከተ ለስዊድኖች እንኳን ደስ ያላችሁ ብለናል። በዚህ አጋጣሚ እሱን በተመለከተ አንዳንድ ዜና ዘገባዎችን አንዳንድ ጉዳዮችን የሚያደርሱን እንግዶችን ከሆላንድ አካባቢ ማግኘት ችለናል። ከነሱ ጋር አጠር ያለ ቆይታ እናደርጋለን። ዝግጅታችን ተከታተሉ። ሐሳብ ካላችሁ ደውሉልን። አብራችሁኑ።
ሄሎ ሳሚ ተናስተልኝ።
ተናስተልኝ ግሩሚ
እንደምን አረፈድክ? እንዴት ነህ?
ደና
አድማጮቻችን እንግዲህ በመግቢያችን መንገድ እንደገለጽነው የኢትዮ ስዊድን ስፖርትና የባህል ፌዴሬሽን ዘንድሮ ለ14ኛ ጊዜ በሆላንድ ዘሄግ ተካሄደው የስፖርት ባህልና ስፖርት ፕሮግራም ላይ ተካፋይ ሆኗል። በዚህም እንግዲህ የስዊድን ቡድን አሸናፊ መሆኑ ትናንት በተካፈለበት ዲቪዚዮን መሆኑን ሁላችንም ሰምተን ደስ ብሎናል። እንኳን ደስ ያለ መጀመሪያ ከዛ እንጀምራለሁ።
እንኳን አብሮ ደስታረን ያው እንድላርገናል።
በጣም ጥሩ። እስቲ ያለውን ነገር እንግዲህ አንተ ከድባቡ ያሉትን አጠቃላይ ነገሮች እስቲ ንገረን።
እንግዲህ ሁለተኛ ዲቪዥን ሲባል እንደው ቡርኖሽ ለበዝለው ለተከፋፈለ እንጂ ጠንካራ ጨዋታ አልነበረም።
ኦኬ።
በጣም ጠንካራ ማለት ጠንካራ ነው እንጂ እንደዚህ ደካማ የሚባል አለው አይደለም። ሁለተኛ ዲቪዥን በስም ሊሆን ይችላልና እንዴ ሁለተኛ ዲቪዥን በተሰም በጠንካራ ተጫዋቾች ጠንካራ ቡድን የነበረበት ነው። ግን የኛም ልጆች በሞራል በፍቅር ባንድነት መሰባሰብ ጥሩ ውጤት አመጣዋል። ጥሩ ኮንዲሽንም ስለነበራቸው ያው ለዚህ ድል በቅተናል ማለት ነው።
ቡድኖቹን በተለይ በሰፋ ውጤት ነው ያሸነፉ የመጡት እስከ ፋይናል ድረስ። ያው አንደኛው ዲቪዥኑንም ቢሆን አይለቁትም ነበር በዚያ አካሄዳቸው ነው ሳይው።
አው ስፔሻሊ አው ለነሱ መጣንላቸው ነው የተባለው። ምክንያቱም ከዚህ በፊት የቲዲን ቡድን እንደሚታወቀው አንደኛ ዲቪዥንም ይያለ ሁለት ጊዜ ዋንጫ ወጣ ተፈሪ ነበርና ያው አሁንም ለወደፊት እንደመጣንላቸው እንደመጣንባቸው ያውቃሉ ማለት ነው።
ያውቃሉ ማለት ነው።
እንግዲህ ይጠብቁን ማለት ነው ይቀጥላል።
ይጠብቃሉ። የሚቀጥለው የት እንደሆነ ምናልባት አልተወሰነም ወይ ይቀጥላል።
አይ ባንዶር ውስጥ ይታወቃል እሱ ተብሏል።
ባንዶር ውስጥ ይታወቃል። ስፖርቱን ብቻ ወራን እስቲ እንደው ከተገናኘን አይቀር እስቲ ድባቡ ምን ይመስላል በአጠቃላይ በዛ በሄግ በስፖርቱ አካባቢ ያለው እናንተ ከሄዳችሁ ጀምሮ ያለው አቀባበሉም የስፖርቱ ሁኔታ በድንኳኖችም አካባቢ ያሉት አጠቃላይ ሁኔታዎች እንዴት ነው ከጉዟችሁ ጀምሮ እንደው አጠራ አርገ ያው እስቲ
ያው እኛ ከጉዟችን ጀምረን እየጨፈርን ባንድነት በህብረት መሄድ ነው። ግን አገሪቱ ያው አገሩ ላይ ያለው ድባብ ያው ሰው ከየአገሩ በመምጣት በጣም ደማቅ የሆነ በቃ ያበሻ ኢትዮጵያ አዲስ አበባ ነበር ይመስለው ማለት ይቻላል። በጣም ጥሩ ጊዜ ነው ያሳለፍነው ማለት ነው።
በጣም አሪፍ ነው። እንዴት ነው ብዙ ጊዜ ያው ሙዚቃ ፌስቲቫልም እንዳለ ይታወቃል ብዙ ጊዜ ከስፖርቱ ጋር ተያይዞ አንዳንድ ጊዜ የሚነሱ ችግሮችም ነበሩ። እንዴት ነው ሰው ዘና ብሏል? በሙዝ በተለያዩ ዘፋኞችም መጥተው አርቲስቶችም እንደመጡ ይታወቃል።
አው እንደዛ አይነት ነገር አለ። ያው ማስተዋቂያዎቹን ከማየት በስተቀር እኔ ወደዛ ልሄድኩ ምክንያቱም እኛም ተጫዋቾች ኮንዲሽን እንዳያበላሽ ወደዛ ነገር ስላልሄዱ ያው የዓላማው ማሸነፍ ስለነበር ወደዛ ነገር እኛ
ካምፕ ገብተው ነበር ማለት ነው። ጊዜው ካምፕ ውስጥ
ማለት ይቻላል ያው እንዳልኩ ነው። ምክንያቱም ውጤቱን ለማምጣት ነው ይሄ ነው ዋናው ትልቁ ነገር። በቃ ውጤቱን የነበርንበትን ስም መመለስ አለብን የሚለው ነገር ስለነበር
አው
ያው
በጣም ትልቅ ደለው በጣም ቆንጆ ነው። እንግዲህ አቀባበልም ይኖራቸዋል በቀጣይም እዚህ ስፖርት ፕሮግራም እዚሁ አሉ እንዳይኖራል። እንግዲህ ስትመጡ ደግሞ በሰፊው እንጫወታለን። ሳሚ እንኳን ደስ ያላችሁ ወድጋሚ እንላለን። የቶ ስዊድን አባላተንም እስከዛው እንደናችሁ ደናናችሁ ወይ እንኳን ደስ ያላችሁ በልልን መልካም ሁሉ
በጣም እናመሰግናለን። እናንተም እንኳን ደስ ያላችሁ።
ታንክዩ ቻው
ቻው ነው
አድማጮቻችን ፕሮግራማችን እንደቀጠለ ነው። የተለያዩ ስልክ ሙከራዎችን ያደረግነው ወደ አገር ቤትም ወደ ተለያዩ ቦታዎች። አሁን በቀጣይ ደግሞ ወደ ቀጣይ ፕሮግራም ስናልፍ ባሳለፍነው ሳምንት ሐሙስ በዚህ ስዊድን በሚገኘው ኢትዮጵያ ኤምባሲ ታላቅ የተቃውሞ ሰልፍ ተደረጓል። በዚህና ተያያዥ ጉዳዮች ላይ አቶ ኤፍሬም እዚህ ስቱዲዮ አለ። አንዳንድ ጥቆችን እናነሳለን።
ያ አቶ ኤፍሬም በኢትዮጵያ ስደተኞች ማህበር በስዊድን ሊቀመንበር ናቸው እና ይሄንንም ሰልፍ ፕሮግራም በዋናነት ያስተባብሩ ነበር። ይሄንን በተመለከተ አንዳንድ ጉዳዮችን ከሳቸው ጋር እናጫውታለን። ጥሪያችን አክብሮ ስለመጡ መጀመሪያ እናመሰግናለን።
እኔም በጣም አመሰግናለሁ።
ኦኬ አቶ ኤፍሬም ይሄ ዋና ሰልፍ ዋና አላማ የነበረበት ምክንያትና ሰልፉን መጥራት የፈለጋችሁበት ምክንያት ምን ነበር?
አው እንግዲህ እነ ሰልፍ ልንጠራ ይቻልንበት ሁኔታ ያው እንደሚታወቀው በአሁን ሰዓት የኢትዮጵያ ህዝብ ሁኔታ ከቀን ወደ ቀን ከአንዱ ወደ አንዱ እየተሻገረ በፈረቃ እየሰሩበት ያለው የህዝቡን ሁኔታ እኛም እዚህ ጋር በመንችለው አቅማችን ድጋፋችንን ወይም ደግሞ ተቃውሞአችንን ለህዝቡ ድጋፋችንን ለመንግስት ደግሞ ተቃውሞአችንን ነው እየገለጽን ያለነው።
ኦኬ በድጋፍ ስትሉ በምን አይነት መልኩ ነው ድጋፍ ማሰማት ያሰባችሁ የነበረው?
ለምሳሌ የወልቃይት ጉዳይ ትክክለኛ እልባት ሊሰጠው ይገባል። ያለምንም የንጹሃን ደም ሳይፈስ በአግባቡ ህገ መንግስቱ ላይ በተቀመጠው ራሱ መንግስት ባስቀመጠው ህገ መንግስት ላይ ነው የጠየቁት። በዛ በተጨማሪ ደግሞ የህዝቡን ተክላላ ሁኔታ ያስተላልፍ የሚችል ወደ መንግስት የራሳቸውን ኮሚቴ መርጠው እነኛን ኮሚቴዎች መንግስት እያደረገ ያለው እስራት ማስፈራራት ከዛ ማርፎ በቤተሰቦቻቸው ላይ የተለያዩ ነገሮችን የሚሰራው ነገር መቆም መቻል አለበት ነው። ይሄንን ነውኛ እንግዲህ ድጋፋችንን።
ኦኬ ስለዚህ በዋናነት በወልቃይት ጠገዴ ዙሪያ ላይ ያለውን የህዝብ ጥያቄን መሰረት ያደረገ ሰልፍ ነበር ያወጣችሁት ማለት ነው ወይስ ሌሎችንም ኢንክሉድ ያደረግ ነበር?
ተቅላላ ኦኬ ተቅላላ ነው። ለምሳሌ የኦሮሚያ ከአምስት ወርና ከስድስት ወር በፊት ላይ ለረጅም ጊዜ ለአራት ለአምስት ወር ያህል ወደ 400 የሚቆጠር ንጹሃን ዜጋ ደም የፈሰሰበት ሁኔታ ነው። ይሄ እንግዲህ በሚታወቅ ሁኔታ ነው። የማይታወቅ ደግሞ ምን ያህል እንዳለ እንግዲህ መገመት ይቻላል። ከዛ በተረፈ ደግሞ በንብረቶቻቸው ላይ የደረሰ ነገር ይሄንን ስታየው ከባድ ነው። ከዛም አልፎ ደግሞ በሌሎችም አንዳንድ ያገራችን እንትኖች ላይ የደረሰውን ነገሮች በቦረናው ለምሳሌ ብታየው በአርሲ እነኝ ነገሮች ተቀላላ ኢትዮጵያ ውስጥ ከትግራይ በስተቀር ሌላው ሀገር ላይ እንዳለ የሚታይ ነገር ነው እና በጣም ከባድና ዘግናኝ ነገር ነው። እንደ ሰው ሆነ ስታስበው ይሄንን ለማገናዘብ ሰው ሆኖ መፈጠር ብቻ በቂ ነው። ፖለቲካ ወይም ሌላ ነገሮች ሳይጨመሩ ሰው በመሆነ ብቻ እኛ በሰው ሀገር ላይ ምን ይላል ንጻነት ኑሮን በማያቁን በምንም ነገርም በማንገናኛቸው ማህበረሰብ ላይ እንደፈለገን እየሆንን እኛ ግን በራሳችን ተጉያችን በወጣ ይሄን ያህል በደል ሲደርስበት በጣም በቃ እንዴት መግለጽ ራሱ ይቸግረኛል። ይሄ ነው ብለ ምንም አይነት የሆነ ሲምቦሊክ ልታስቀምጥለት አትችልም። በቃ በደሉ ግፉ ከጊዜ 25 አመት ሙሉ እንግዲህ አስበው 25 አመት ሙሉ ምን ያህል የሰቆቃ የችግር የመከራ ህይወት እየገፋ እንደሆነ ያገራችን ህዝብ ግልጽ ነው ለማንኛውም ሰው እና ይሄንን እንተባባለን።
ስለዚህ በአጠቃላይ ኢትዮጵያ ውስጥ ባለው የሰብአዊ መብት ረገጣን አሚን ያለው ነው የሰብአዊ መብት ረገጣን በመቃወም እንዲሁም በኢትዮጵያ ውስጥ ይሄንን በመቃወም አንዳንድ እንቅስቃሴ ያረጉትን አሚን ማህበረሰቦችን ለመደገፍ አላማ ያረገ ሰልፍ ነው ማለት ነው። ተቅለል ስናረጋ በጣም ጥሩ። ይሄንን ሰልፍ ማህበረሰቡ ጋር ተደራሽ ሆኖ ህዝቡም እናንተን ተከላክሎ ሰልፉን በተሻለና በጠነከረ መልኩ ለማረግ ምን አይነት ትረት ነበር ያረጋችሁት ወይም እዚህ ያለው ማህበረሰብ በምን አይነት መልኩ ነበር ለማግኘት ወይም አድሬስ ማድረግ ስትሞክሩ የነበረው ይሄን ሂደት ትንሽ ብትነግሩ?
አዎ እንግዲህ ምንድነው ያው የስደተኛ ማህበሩ አቅም ውስን ነው ባለን የሰው ኃይል ወይም ደግሞ ባለን መካኒዝም ተጠቅመን በቫይበር ግሩፕ የተለያዩ በሬዲዮንም ተናግረናል። እንደውም አንድ ሳምንት ሁሉ ጨምረን ነበር ሰልፉን አራዝመን እንትን ያልነው ግን ያው እንደሚታወቀው እዚህ ሀገር ላይ ሰላማዊ ሰልፍ በጣም በከፍተኛ ወጣ የሚባልበት የሳውዲ አረቢያው ያረብ ሀገሩ ችግር በነበረ ጊዜ ብቻ ነበር። ከዛ በኋላ ግን ሰላማዊ ሰልፎቹ በጣም በጥቂት ሰዎች የሚመራ ወይም ጥቂት ሰዎች ወጥተው ድጋፋቸውን ተቋማቸውን የሚገልጹበት ነውና በአጠቃላይ ኢትዮጵያዊው በዚህ አይሳተፍም።
አይ ምናልባት የተለያዩ ኢትዮጵያን መሰረት ያደረጉ ተቋማቶች አሉና እነዛን ተቋማቶች እንደዚህ አይነት ስራዎች ትልልቅ ስራዎች እንደተያነት ትልልቅ በተለይም ውጤታቸው ትልቅ መፍትሄ የሚያመጡ ስራዎችን ስትሰሩ የተለያዩ ተቋማቶችን የናንተ አካል አርጋችሁ ወይም ኢትዮጵያ መሰረት ያደረጉ ድርጅቶች ወይም ማህበረታችን አድሬስ መታረጉበት ኮንታክት መታረጉበት ሜካኒዝሞች አሉ ወይ? ምናልባት ከነሱ ማንጻር አብዛኛው ሰው የመረጃ አጥረት ኖሮ ይሄንን አይነት የመሰሉ መልካም ነገሮች ላይ መሳተፍ መገኘት ሳይችል የሚቀርበት ሁኔታ አለና እነዚህ አይነት ነገሮች ላይስ ምን ያክል የተሰራበት ሁኔታዎች አሉ? በእንደዚህ አይነት ሂደቶች ላይ ያጋጠማችሁ ነገሮች ካሉ ወጥሮችም ካላችሁ?
አዎ እንግዲህኛ አንድ ያደረግነው ነገር ምንድነው በሞረሽ ወገኔ እንትን ኢሜል አድርገንላቸው እነሱ መጥተዋል። በኦሮሞ እንትኖች በኦሮሞ ብሔር ተወላጆች ላይ
ኦሮሞ የኦሮሞ ማህበራቸው
እነሱ እንትን ብለን ነበር። ያው የተወሰነ ነው የመጣው። ያው በእነኝን ኮንታክት እናረጋለን ወደፊትም በተቀናጀ መንገድ እንዴት አድርገን መስራት እንዳለብን በጋራ ጠንከር ያለ በኢትዮጵያዊነት ኢትዮጵያዊነት ስሜት የተላበሰ ብሔርን ዘርን ሃይማኖትን ሳይወክል ኢትዮጵያዊነት ብቻ በሚለው ለወገኖቻችን ልናሰማ የሚገባንን ስለወገኖቻችን መግለጽ ያለብንን ለወገኖቻችን ማድረግ ያለብንን እርዳታዎች አብረን ተቀናጅተን ለመስራት እንግዲህ እቅዷለን። አሁን የፊታችንም ሳምንት እንደዚህ አካባቢ መስለኛል ሞረሽ ወገኔ ሰላማዊ ሰልፍ ያካሄዳል። ያንንም አብረን በጥምረት እንሰራለን።
ይህ በጣም ጥሩ ነው። ዲቴል እንገብበታለን በቀጣይ ያላችሁ ቅዶች ላይ እንመጣበታለን። በዋናነት ግን መጠየቅ እንፈልገው ይሄንን ሰልፍ በኢትዮጵያ ኤምባሲ ፊት ለፊት ወይም የወያኔ ኢትዮጵያ ስለያው ያው ስርዓቱን የሚያራምደው ወያኔ ቢሆንም ኤምባሲው የኢትዮጵያ ነው ማንንም አይከለከለንም ኢትዮጵያ ኤምባሲ ለማለት ከዚህ በፊት ስለአጋጣሚ ነው የወያኔ ኤምባሲ ይበል ኢትዮጵያ አትበል ኤምባሲው የኢትዮጵያ ነው የሚትገለገልበት ግን የወያኔ ጉጀሌ ነው። ያ ደግሞ ያው ስርዓት ነው እና በዛ ሂደት ነው እና ኢትዮጵያ ኤምባሲ ፊት ለፊት ማረግ ያሰባችሁበት ዋና አላማ ምን ነበር? ምናልባትም ቀደም እንደገለጹልኝ ከሰልፉ አላማ አንጻር ኢሰብአዊነት ሂማኒቲ ይሄ ሂማኒቲ ሰብአዊ መብትን የሚረግጥ ስርዓትን መቃወም ነው። በመቀጠል ደግሞ ዘው ውስጥ ያሉትን ትግሎች ለመደገፍ ነውና ከዛ አንጻር ከውጤቱ አንጻር አይታችሁ ወሰናችሁበት መንገድ ኢትዮጵያ ኤምባሲ ማረግ የፈነጋችሁበት መንገድ ምን ነበር?
በጣም ጥሩ ጥያቄ ነው። እንግዲህ ይሄ በአጠቃላይ ስናየው የሀገራችንን ሁኔታ መናገርም ሄደንም ማለት ያለብን የህወሓት መንግስት ያስቀመጣቸው ሰዎች ጋር ፓርላማ ወይም ሌሎች የስዊድን ጋቨርንመንት ኦፊሶች ላይ ሄደን ምናደርጋቸውን ቅስቀሳ ዋጋ የለውም። ለነሱ ምን ፈልገው ነገር ካለ በደብዳቤ ነው እናሳውቀው። ስለዚህ እዛ ኤምባሲ ላይ ሁልጊዜም ከዚህም በኋላ በጣም በተጠናከረ ሁኔታ ውጥረት መፍጠር እንፈልጋለን። ምክንያቱም እኛ የሀገራችን ወገኖች ቤተሰቦቻችን አካሎቻችን ናቸው ጠቅላላ ኢትዮጵያ ህዝብ። ስለዚህ የነሱ ብሶት እኛ እዚህ ጋር ስለመጣን ልንረሳው አይገባንም። ስለዚህ በኢትዮጵያ ስም ኤምባሲ ተከፍቷል ስራው ግን የሚሰራው ኢትዮጵያን የተመለከተ አይደለም። በዛ ባይንደር ውስጥ የተቀመጠው ስራ ሌላ ነው። ለሚዲያም ለእይታም 5 አመት ሙሉ ሲያደርጉት የነበረው ይሄ እንዴት ልበል ማጭበርበሪያ ብዬ ነው የሚመለው የሚያደርጉትም በኢትዮጵያ ሽፋን እዚህም ሀገር ላይ ያደረጉ ያለበት ሁኔታ ነው። ለምን እነሱ ኢትዮጵያ ውስጥ ሰላም እንዳለ ፌሽታ ነው እንዳ ኢትዮጵያዊነት የሚሰማቸው አይደሉም። አገር ቤት ሰው ብዙ ነገር የሆነ እነሱ እዚህ የሚያደርጉት ነገር በቅርበት እና ያለን እንኳን ከዛ ማልፎ እዚህ ሀገር እንኳን ሆነን ማስፈራራትን የሚፈልጉ ብዙ የኤምባሲው ሰራተኞች አሉ። እኛ ደግሞ እዚህ ነጻነት ሀገር ነው ያለነው። ነጻነት ሀገር ላይ ቁጭ ብለን ስለበላን ስለጠጣን መሽቶ ስለነጋ እንደኖርን ልናሰው አይገባ። ምክንያቱም ግማሽ አካላችን ሀገራችን ላይ ነው ያለው። ስለዚህ ኤምባሲ ላይ ነው ትኩረታችን እኛ።
ኤፍሬም ከጨረስካላ ግን ሰልፉ ሲደረግ እኔም እዛ ቦታ ላይ ነበርኩና አንዳንድ ግለሰቦች ከኤምባሲ ውስጥ ወጡ ናቸው ከውስጥ ወጥተው ወደኛ አካባቢ በመምጣት ሰልፉን ለመበጥበጥ ሲሞክሩም ነበር። አስተውለ ከሆነ አላቅም ያንን ተግባር እንዴት አየሁ?
አዎ እንግዲህ ምንድነው መሰለ እኔ ይሄንን እንዴት ብዬ መግለጽ እንዳለብኝ አላቃቸው አላቅም እነኚህ ሰዎች ምክንያቱም ማስተዋያ የሚባል ነገር የላቸውም። እኛ እዚህ ሀገር ሆነን ምንም ነገር ሊያመጡ አይችሉም። ምንም ነገር አያመጡም። በሀገር ቤት እኮ ያየን ነው። በጦር መሳሪያ መሃል ወገኖቻችን ምን እየሰሩ እንደሆነ በዛሬው ዕለት እንኳን በዚህ ደቂቃ ውስጥ እኛ ይሄንን በመናወርበት ሰዓት እነሱ ምን እየሰሩ እንደሆነ ግልጽ እኮ ነው። በሚዲያዎች በተለያዩ ነገሮች እየተከታተለን ያለንበት ሁኔታ ነው። ስለዚህ ይሄ ስነ ልቦና ጦርነታቸው ያበቃለት ጉዳይ ነው። ምክንያቱም እኛ ሀገራችን እንድትፈራርስ አንፈልግም። በሀገራችን ላይ የማንም ንጹሃን ዜጋ ደም እንዲፈስ አንፈልግም። ግን እዚህ ጋር በሚያደርጉት ነገር ደግሞኛ ወደፊት እነኚህ ሰዎች በምን አይነት ሁኔታ ለህግ ማቅረብ እንዳለብን እነኚህ ሰዎች እየሰራን ነው። ይሄ ነገር እኛም ዝም ብለን የምናይበት ሁኔታ አይደለም። እነኚህ ሰዎች ኢትዮጵያውያን ብለው ነው እዚህ ሀገር የሚኖሩት። የሚሰሩ ስራ ደግሞ የኢትዮጵያዊነት ስራ አይደለም። በነጻነት ሀገር ላይ ብዙ ነገር ሊያስፈራሩ ነው ይፈልጋሉ። ፎቶ የማንሳት የተለያዩ ነገሮችን ያደርጋሉ። ግን ምንም ነገር የሚያመጡት ለውጥ የለም። እኛ በቀጣይም እንገፋበታለን አናቋርጥ።
በጣም ጥሩ። ወደ ቅድሙ ጥያቄ ለመልሰና ኤምባሲ ፊል ለፊት ማረግ የተፈልገበት ዋና አላማ በተወሰነ መልኩ ለመግለጽ ተመክሯል። ከውጤት አንጻርስ እንዴት ያውታል? ምን አይነት ውጤት አግኝተንበታል ብለ ያስባሉ? ምክንያቱም ከዚህ በፊት በተደጋጋሚ ኢትዮጵያ ኤምባሲ ፊል ለፊት ላይ ሰልፍ የማረግ ሂደቶች አሉ። ያንን ተከትሎ የመጡ ውጤቶች አሉ ወይ? አሁንስ ቢሆን ባለፈውን ሰልፍ አሁን ያረጋችሁትን ሰልፍ ተከትሎ የመጡ ውጤቶች ምንድናቸው? ምክንያቱም ምንድነው ልንቆጥራቸው የምንችላቸው ወይም ይሄን ነጥብ አስቆጥረናል ብለን የምንለው ነገር ሊኖረን ይገባል። እንደዚያ ነገሮች ሲኖሩና ከተለያዩ ተቋማቶች መርጠን ኢትዮጵያ ኤምባሲ ፊት ለፊት ያረግንበትን የተደረገበትን አላማ አስረድተውኛል። ውጤቱ ምንድነው? ምን ኤክስፔክት ያረጋሉ ከእንደዚህ አይነት ሰልፎች የሚለውንም ነገር ለአድማጮቻችን ግልጽ ቢያረጉልን።
አዎ እንግዲህ ትልቁ ውጤት ምንድነው? እኛ ተቀናጅተንና ጠንክረን ከሰራ ኤምባሲው ሁሉ የሚዘጋበት ሁኔታ ይፈጠራል። ምክንያቱም ይሄ ኤምባሲ እዚህ ሀገር ተዘጋ ማለት በኢትዮጵያና በስዊድን መካከለ ያለው የዲፕሎማሲ ስራ ኦልሞስት ይቀንሳል ማለት ነው። ሁለተኛ ነገር ደግሞ በዛ በኤምባሲ ውስጥ ያሉ የህዋት ደጋፊዎች ቀን በቀን እየተሸማቀቁ ነው የሚሄዱት። ደፍረው እንኳን አይወጡም ተሸፋፍ ነው ምናምን ነው። ይሄ ራሱ ትልቅ ስነ ልቦና ጦርነት ነው። ያንድን ሰው በመናገርና በሰራው ስራ ጭንቅላቱን ተሰምቶት እንዲሸማቀቅ ማድረግ ትልቅ ስራ ነው።
ምናልባትም በዚሁ ዙሪያ ሰብአዊ መብትን መሰረት ያደረጉ እንትኖችን ወደፊት ያቀዳችሁት ሰልፎች ወይ እንቅስቃሴዎች አሉ ወይ? ለምሳሌ በዚህ በስዊድን የምናውቃቸው የተለያዩ ሰብአዊ መብት ተቋማቶች አሉ እና በእነሱ ፊት ለፊት ስለ ኢትዮጵያ ያለውን ግንዛቤ ማስጨበጥ ወይም አንዳንድ ስራ ሂደቶች የታቀዱ እቅዶች አሉ? በዛውም ጠቅለል አድርገውልኝ፣ የመጨረሻ ጥያቄ ይሆናል፣ ጠቅለል አድርገውልኝ እንደ ማህበር የታቀዱ ስራዎች በቀጣይነት ካሉ አንድ ላይ አድርገው ይመልሱልኝ።
አዎ እኛ እንግዲህ በቀጣይነት በትልቁ ስራችን ኤምባሲያችን ላይ ነው። ምክንያቱም የኛን ጉዳይ የምናቀው እኛ ነን። የስዊድን መንግስት በዚህ አይነት ነገር ላይ ምንም ነገር ሶሉሽን አይሰጠንም። ስለዚህ እኛ ወደ ፓርላማ ልንሄድ የምንችለው የስዊድንን ህግ በሚመለከተው ስዊድን ሀገር ላይ በዜጎቻችን አንዳንድ ነገሮች እንደባለፉት ግዚያቶች የመጣዋቂያዎች የምናምን ነገሮች ሲኖር ስዊድንን ነው የሚመለከተው እዛ እናደርጋለን። የሀገራችንን ጉዳይ በሚመለከት ነገር ግን ኤምባሲያችን ላይ ነው። እኛን ወክለው የመጡ ሰዎች በእኛ ላይ ግፍና በደል በህዝባችን ላይ ግፍና ሰቆቃ እየፈጠሩ እንደሆነ ይሄንን ነው ማሳወቅና መስራት ያለበት።
ያው ምናልባትም የኢትዮጵያ ትልልቅ አጋሮች ናቸው ብለን እንጠይቃቸው አግራቶች ኤምባሲ ፍለፊቶች የዩናይትድ ኔሽንስ ኤምባሲ ያለ ምንድነው ቢሮዎች አሉ እዛ ፍለፊት የተለያዩ የሰብአዊ መብት ተሟጋቾችም ቢሮዎቻቸው አሉና እንዛ አካባቢ ሲያሉ እንቅስቃሴዎችን እንዴት አርጋችሁ ምታስቢሉት ያቀዳችሁት አንድ ላይ ካለ ተጠቅለል ቢያረጉልን።
አዎ እንግዲህ እዛ አካባቢ ላይ ኦልሞስት 6 7 ኤምባሲዎች ናቸው ባንድ ላይ ያሉት እና እነኛ ሰዎችም እየወጡ ያዩን ነው እና እኛ እዛ በመናደርጋቸው ሪአክቶች ምን ያህል በሀገር በኢትዮጵያ ላይ ያለው መጥፎ ገጽታ እየተገነዘቡት ይሄዳሉ ብለን እናስባለን። ከዛ በተረፈ ግን እንደ አስፈላጊነቱ እንደ ጊዜው እንደፈቀደልን በተለያዩ ነገሮችም ላይ ሰፋ ያሉ የሰላማዊ ሰልፍ ስራዎችን እንሰራለን ብለን እናስባለን።
በጣም ጥሩ። እንግዲህ አድማጮቻችን ያው በተከታታይም አቶ ኤፍሬም ሆነ ከሳቸው በሳቸው መልኩ ወይም የሚመጡልን አንዳንድ ዝግጅቶችን ወደፊትም መሰረት አድርገን ቀጣይ ውይይቶች የሚኖርን ይሆናል። ዝግጅታችን ከመጣቀላችን በፊት ማስተላለፍ የሚፈልጉት የመጨረሻ መልእክት ካለ ለአድማጮቻችን?
አዎ እኔ እንግዲህ ሁሌም እንደምለው በመጀመሪያ ይሄንን ኢትዮጵያ ድምጽ ሬዲዮን ባልደረቦች በጣም አርጌ ባራሲና በስደተኛ ማህበረሰብ አመሰግናለሁ። ሁለተኛ ነገር ህዝቡ ከጎናችን እንዲሆን በቃ የወገኖቻችንን ድምጽ የወገኖቻችን ብሶት አውረን በጋራ እንድንወጣ ነው የምጠይቀው።
በጣም እንግዲህ አቶ ኤፍሬም ጥሪያችን አክብረው እዚህ ቢሮአችን አሚን የማስተራጫ
ስቱዲዮ
ስቱዲያችን ድረስ መጥተው ይሄን መሰለቀ አለምን ስላረጉልን በኢትዮጵያ ድምጽ ሬዲዮ ስም እንዲሁም በአድማጮቻችን ስም ምስጋናዬን አቀርባለሁ። ዝግጅታችን ጨርሰናል። ወደ ቀጣይ ዝግጅታችን እንሄዳለን።
ጥሩ። በቀጣይ ዝግጅታችን የብሩክ በረከት የሁድ ጨዋታ ፕሮግራም ነው። እሱን አሁን በቀጥታ እናሰማለን ማለት ነው። መልካም ቆይታ።
ሰላም ጤና ይስጥልን የተከበራችሁ ኢትዮጵያ ድምጽ ራዲዮ አድማጮች አሁን እንደተለመደው የሁድ ጨዋታ ፕሮግራማችን ይቀርባል። በዛሬው የሁድ ጨዋታ ፕሮግራማችን ለአንድ አላማ ለተሰለፉለት አላማ እስከመጨረሻው መስዋዕት ለሆኑት ለአጼ ቴድሮስና ለገብርኤል የተተረከውን ከኛ ጀግና ላይ የመጨረሻውን ክፍል እናቀርባለን። ከፕሮግራማችን ጋር አብራችሁን ቆዩ። ካሳና ገብርዬ። ካሳና ገብርዬ ስንል ሰው ካልዋሸ በስተቀር ነገን እንደማያውቃት እናስታውሳለን። ገብርዬ ገለሞ ዓለሜ እንግዳና ሌሎች በርከት ያሉ ጎበዞች ካሳን የተከተሉት ነገ እንደሚነግስ እንኳን ያውቁ ሊጠራጠሩ በማይችሉበት ሰዓት መሆኑን አነርሰ ይሁንና ተከተሉት። ለምን ተከተሉት? ዘመነ መሳፍንት ለኢትዮጵያ የጨለማ ሰዓት መሆኑን እናስታውስ። ካሳን የተከተለች ሻማ ኩራዝ ወይም ጧፍ መሳይ ከጨለማ የተሻለ መብራት ቢጤ ያዘ ቢመስላቸው መሆን አለበት። እኛ እንዲህ እናስባለን እንጂ እነሱ ግን የተከተሉት እንደኛ ከሩቅ በአሳብ ተመርተው ካሳ ስለሆነ ብቻ ለጥቅም ብለው ግን አልተከተሉት። ቢሆንማ የሞከረውን ሞክሮ ለመጨረሻ ላይ እንዳልተሳካለት ያስታውቅ ነበር። ያኔ ይክዱት ወይም ጥለውት ሄዱ ወይም ለጠላቶቹ ሸጡት ነበር። እነሱ ግን ድልብ የማድረግ ተስፋ እንደሌለው ካወቁም በኋላ አንድ ባንድ ሲወድቁ ድረስ ተዋጉለት። ለምን? እዚያ ላይ ነው ሚስጥሩ። እዚያ ላይ ነው ተአምሩ። እና ነገሩ ገብቷል ወይ? ሚስጥሩን ታውቀዋል ወይ ብትሉን እንኳን እኔ እዚህ ወኜ ሳሰላስለው ይቅርና እነሱም እዚያ ሆነው ሲኖሩትና ሲሞቱ ሚስጥሩ የገባቸው አይመስለኝም። ካሳም ራሱ ተአምሩን ኖረው እንጂ ያወቀው አይመስለኝም። ስለዚህ በማላውቀው ገብቼ አልፈተፍት። ሲወርድ ሲዋረድ ደርሶኝ የሰማሁትን አፈ ታሪክ በአፈ ታሪክ ደንብ አንድ ባንድ ማለት መልክ ለማስያዝ ወይም ትርጉም ለመስጠት ሳልሞክር ለአድማጭ ላስተላልፍ። እነ ገብርዬ ከካሳ ጋር ዘላቂ ግንኙነታቸው እሱ ከነገሰ በኋላም አልተለወጠ። ታዛዥነት ሳይቀንስ ጓደኝነትም ነበራቸው። ለነሱ ከአጼ ቴድሮስ ይበልጥ ጎልቶ የሚታያቸው ያን የገማውን ስጋ በልተው ሲማማሉ የነበረው ካሳ የጎበዝ አለቃ ነበር። ስለዚህ በምክር ሰዓት ይህን ያልናቸው እንደሆን ጃንሆይ ይከፋቸዋል፣ ይደነግጣሉ፣ ይቀየሙናል ሳይሉ የመሰላቸውን በቀጥታ ነበር የሚናገሩት። ጓደኛቸው በመሆኑ ያስቡለትም ነበር። አጤ ቴድሮስ ስራም ብስጭትም እየበዛባቸው እየተዳከሙ ሄዱ። ባለሟሎቻቸው ተቸገሩ። እንጂ ሰውዬ አንድ ሁለት አመት ካላረፉ በሽታ ላይ ወድቃሉ። ልጃቸውን መሸሻን ይዘን ገለል እናድርጋቸውና አርፈው ይቀመጡ እንበላቸው፣ ከዛ በኋላ እንመልሳቸዋለን ተባባሉ። ነገሩስ ባልከፋ ግን ገብርዬ ካልተጨመረበት ጉዳዩ አይሳካም በማለት ገብርዬን ጠየቁት። ጨርሶ ለመሻር እስካልሆነ ድረስ እሺ አለ። አጤ ቴድሮስ ምን እንደተመከረ ደረሱበት። መሳፍንቱንና መኳንንቱን ሰብስበው እመሃላቸው አንፈራጠው ቆሙና እኔን ለማግለልና መሸሻን ይዞ ለመነሳት ዶልታችኋል። ይህንን ስለሰማው የሰበሰብኳችሁ አሏቸው። ገብርዬን እያዩ አይደለም እንዴ ገብርዬ አሉት። ጃንሆይ እርሶን ለመጉዳት ሳይሆን እረፍት እንዲያገኙ ብለን። አንተም ገብርዬ አንተም አለው ካሳ። ገብርዬ ተጠጥቶ ከካሳ እግር ስር ወድቆ ይቅርታ ለመነ። አይ ገብርዬ አንተ እኮ የኔ ገብርዬ ነህ። መሸሻ ቢነግስ የራሱን ገብርዬ ነው የሚፈልገው ብሎ አሰናበታቸው። የታሰረም የለ የተዘለፈም የለ፣ ጉዳዩም ሁለተኛ ተነስቶ አያውቁም። ካሳም ለገብርዬ በጭራሽ አልተለወጠበትም። ካሳ ለዛ በመጀመሪያ ላይ አብረውት ለተነሱት ታማኝ ነበር። አንድ ጊዜ ገለሙ ደምቢያን እንዲወጋ ተላከ። ደምቢያ የግራር አገር ነው። አንድ ጊዜ ጦርነት ገጠመ፣ ሸሸ። ግን አረጋግቶ መጣ። አረሆ ታዲያ ስታሳጣው ንጉሱ ፊት እንዲህ ስትል ዘፈነች። አይሻሽም ሲሉ ገለሞ ሸሸ፣ የደምቢያን ግራር እያበለሻሸ። ካሳ ታዲያ ጓደኛው ስለተሰደበበት የንጉስ ክብሩን ረስቶ ብድግ አለና አለ በዛበት እንጂ ገለሞስ አልሸሸም አለ። አጼ ቴድሮስ ለነ ገብርዬ ተገቢው ወይም ትክክል የማይመስላቸውን ነገር ካደረጉ ወይም ያደርጉ ካቀዱ እነሱ ያለ አንዳች ፍርሃት ለካሳ ይነግሩታል። አሁንም በየትኛው ሜጦር ሜዳ እንደሆነ እንጃ አጼ ቴድሮስ ሲመለከቱ ዋክስዩም ተድላ ከሁሉ ቀድሞ ወደ ውጊያው ሲገባ ያዩታል። እና ውጊያው መሃል ገብቶም እየተዋጋም ይህን ዋክስዩም በአይን ይከታተሏል። ኃይለኛ ጀግና መሆኑን ይገነዘባል። ከዛ በኋላ ዋክስዩም ተድላ ከቤተ መንግስት እንዳይለይ ተደረገ። አገር የደርሼ ልመለስ ቢል ቤተሰቦቼን አፈቁኝ ቢል ያን ወይ ፍቃድ ከለከሉት። እሱ ፍቃድ እየለመነ እሳቸው እየከለከሉት 3-4 አመታት አለፉ። እነ ገብርዬ ትግስታቸው አለቀ። ተናገሩ ዋክስዩም ተድላ ጃንሆይም እኛም ደጋግመን በጦር ሜዳ አይተነው የምናውቀው ጀግና ነው እና ደጋግሞ አገሬ ደርሼ ልመለስ ብሎ ሲለምን ያኖ ያለ አንዳች ምክንያትም ቢያሉት ለምን ፈራውት ከማለት የበለጠ ምን ምክንያት አለ አላቸው ካሳ ባጭሩ። መይሳው ካሳ በጀግንነቱም በአቀኝነቱም ምን ነው አይከተሉት? ማችና ተዋጊ ስኮሆኑ ድረስ ምን ነው ለሱ አይዋጉለት አይሞቱለት? ምን ነው እስከ ሞት ድረስ እርግጠኛ አይኑን አፍጥጦ የሚመጣ ሞት ድረስ ምን ነው እስከዚያ ድረስ ይዋጉለታል ቢሉ ቀድመውትም ቢሞቱ እሱም እስከ ሞት ድረስ እንደሚዋጋ እርግጠኛ በመሆናቸው ነው ይሏል። በመጨረሻ ጦርነት ካሳ መቅደላ አምባ ላይ ሆኖ ሲያወጋና ሲዋጋ መልክተኞች ተራ በተራ እየመጡ እገሌ ወደቀ ይሉታል። ወደቀ ይልና ሀዘን ንዴቱን አምቆ ውጊያውን ይቀጥላል። አንቶኒ ወደቀ ይሉታል። ወደቀ ይልና ሀዘኑን ንዴቱን አምቆ ውጊያውን ይቀጥላል። ማን ከማን በኋላ ሞተ ቢሉ የጊዜው ርቀት አያስታውቅም ይሏል። በዚያች በአመጽ መሃል ሰዓት የገማውን የውርደት ስጋ አብረው ቀምሰው እስከ መጨረሻው የሚሉት የልብ ጓደኞቹ በየፊናቸው በየሰዓታቸው መሞታቸውን ግን ሁሉም ለዚያው ዓላማ መሞታቸውን ሲሰማ ሲያዝን ሲሰማ ሲናደድ ቆየና ፊታውራሪ ገብርዬ ወደቀ አለው መልክተኛ። ገብርዬ ሞተ አለ ካሳ። አሁን ሞቱ ለኔ አዘጋጅቶ ሊጠብቀኝ ነው አለና ካሳ ሽጉጡን ጠጥፎ ሞተ። የተቀረው ዝምታ ነው ሼክስፒር እንዳለው። የጎጃሟ ወይዘሮ ምንትዋብ አሉት የሚባለው ግን የተቀረው ዝምታ ሳይሆን መመስከር ነው። እና ወይዘሮ ምንትዋብ 13 ወይም 14 አመት ሙሉ የጠሉትን ያንቋሸሹትንና የሰደቡትን ካሳ ኃይሉን ሬሳውን አልለቅ ብለው እየተጠመጠሙበት ወደ መቃብር ሲከተሉት ምን ብለው መሰከሩ? የትግሬንም ንጉስ ሲንቁ ሲንቁ የላስታንም ንጉስ ሲንቁ ሲንቁ የጎጃምን ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንድ ያለ እርሶ ገድለውም አያውቁ። ሰኔ 1975 ዓመተ ምህረት የተጻፈ እንሆ የኔ ጀግና የተሰኘ መጽሐፍ የተወሰደ።
አድማጮቻችን እንግዲህ ፕሮግራማችን ወደ መጣቀለሉ ይሄደ ነው። እዚህ ስቱዲዮ ውስጥ ሆነን የጎንደሩን ሰልፍ በቀጥታ በተለያዩ መንገዶች እየተከታተለ ነው። በጣም እጅግ የሚያስደንቅ ነው። ጎንደር ሙሉ በሙሉ በጎንደር ህዝብ ቁጥጥር ስር ሆኗል። የጎንደር ህዝብ በአማካይ 400,000 ይገመታል ተብሎ ይጠበቃል። አሁን በቪዲዮዎች የተሰለቀቀው መረጃ እንደሚያሳየው ከ500,000 እስከ 800,000 ያህል ሰው ህዝብ ወጥቶ ሙሉ በቃ ጎንደርን ማለት ይቻላል ሙሉ በሙሉ በቁጥጥር ስር አድርጓል። ሰራዊቱም ቦታውን ለቆ መሸሹም እየተነገረ ነው። እና እንግዲህ ቀጣይ ሁኔታዎችን በተለያየ ሚዲያዎች እንደምትከታተሉ ተስፋለን። እስቲ አሁን የተወሰነ አጭር ቪዲዮ አለ፣ ምናልባት ድምጹን ያሳይ ይሆናል ምስሉን ባያሳይም። ስለ አድማጮቻችን እንግዲህ ቀጣይ መረጃዎችን ውሎ ምን ይመስላል የሚሉትን በተለያዩ መንገዶች እንድትከታተሉ እንጋብዛለን። እኛ ተሰነባብተን ከዚህ ስቱዲዮ እንለያያለን። በመጨረሻ የምትሉት ነገር ተመስገንና ማብራት?
ያው ብዙ ነገሩን ብለናል፣ ብዙ ነገሮችን ሞክረናል። የጎንደርን ሰላማዊ ሰልፍ ለመግለጽ እንደየህው እንደተናገርከው ድምጽ በድምጽም ዳድማጮች እንደሰማው በጣም ብዙ ህዝብ ወጡ ሰላማዊ ሰልፍን ተከላክሏል። አንዳንድ ነገሮች ላይ ሳይ ከ1997ቱ የቅንጅት ሰላማዊ ሰልፍ በኋላ የወጣ ትልቁ በጣም ትልቁ ሰላማዊ ሰልፍ ነው እና የተለያዩ ብዙ መፈክሮችም እየተሰሙ ነው። በጎንደር ሰላማዊ ሰልፍ
በጣም የሚያስደምም ነው። በጣም እንግዲህ ምን ለማለት እኔ ብዙ ቃላት የለኝም፣ ብዙ ምለው ነገር የለም። እንግዲህ ይሄንን በተለያዩ ነገሮች መጨረሻው መከታተል በተለያዩ ሚዲያዎች መጨረሻው ማየትና መከታተል ነው።
ያ እጅግ በጣም ነው የሚደንቀው። በጎንደር እየታየ ያለው ታሪካዊ ነው። በ25 አመት የስርዓት ሂደት ውስጥ የጎንደር ማህበረሰብ ወይም በዛ አካባቢ ያለው ሰው ማንንም ቀስቀስ ያስፈልገው የተጫነበት ላይ የተጫነበት የስቃይ ቀንበር ለዚህ አብቅቶታል። ህዝቡን በቃኝ እያለ ነው። ነጻነቱን አብልጦ እየወደደና እየፈለገ ያለበት ሰዓት ነው። ይሄንን ነገር እንዳይሳካ በህዋት መራሹ መንግስት ከፍተኛ ጫና ሲደረግ የነበረ ቢሆንም ማምሻም ላይ ኢቨን መኪናዎች ወደ ጎንደር እንዳይገቡ የተደረገበት ሁኔታም ቢኖርም ሰው በእግሩ ካጎራባች ወረዳዎችና አካባቢዎች በእግሩ ጭምር እየተጓዘ እንግዲህ ዛሬ ላይ ያየነውን ታላቅና ታሪካዊ ስራ ሰርቷል በጎንደር ከተማ። ይህ አካሄድ ደግሞ እርግጠኛ ነኝ በተለያዩ ከተማዎችም ላይ መታየት እንደሚጀምር እናቃለን። ትልቅ መነሳሳት እንደነበረ ነው።
ለኢትዮጵያ ተንሳይ መነሻ ይሆናል የሚሉ ተለያዩ አስተያየቶች ይሰጣሉ። እንግዲህ አድማጮቻችን ለመሰናበቻ ትናንትናና ዛሬ ረፈር ላይ ጎንደር ጧት ሲጀመር ማለት ነው ተቃውሞ፣ በተለይ በፋሲል ደሞ ዛለ ነገር የሚለው ሙሉ ከተማው ተናወጥ እንደነበር ከወቅቱ ያው የነበሩት መረጃዎች ያሳያሉ። ሌሎችም ከተሞች አጎራባች ከተሞች ይሄ ዘፈን እንደመነሻ ነው። ቀደም ብሎ የተዘፈነ ዘፈን ቢሆንም እኛም በዚሁ ሙዚቃ እንሰናበታለን።
ሰላም
እስከ ሰላም።
ተናንቀው